በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አድማጮችን ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ዛሬ የአውሮፓ የኢኮኖሚና የኢኮኖሚ ሀያልና የበለጸገች ታላቅ አገር የሆነችውን ከ1862 ዓመተ ምህረት በፊት ግን ተከፋፍላ በትናንሽ መሳፍንት ትገዛ የነበረችውን የዛሬዋን ጀርመንን አንድ ያደረጉት በቅጽል ስማቸው ዲ አይሮን ቻንስለር ወይም ወደ አማርኛችን ለመተርጎም ብንሞክር ብረቱ ወይም ጠንካራው ቻንስለር የሚል ስም ያገኙት ኦቶ ቮን ቢስማርክ ስለ ፖለቲካ ሲናገሩ በፖለቲካ ዓለም ውስጥ ውጤት ማምጣት የሚቻለውና ወደፊት መራመድ የሚቻለው ብሎም የፈለጉትን ዓላማ ለማሳካት የሚቻለው ከተፎካካሪዎች ጋር ሰጥቶ በመቀበልና በተቻለ መጠን ስምምነት ላይ በመድረስ ነው። የትኛውም ድርጅትም ሆነ ፖለቲከኛ ተፎካካሪዎቹን በማግለልና ችላ በማለት እሱ ወይም ድርጅቱ ብቻ የሚፈልገው ለማግኘት ከፈለገ ጊዜውን ጠብቆ ሌላ ችግር ውስጥ ይገባል። ዓላማውን ግቡ ለማድረስ የሚፈልግ ብልህ ፖለቲከኛ ከተፎካካሪዎቹ ጋር በመጀመሪያ ደረጃ መደራደርን መልመድ፣ ከዚያም በድርድሩ ላይ ቢያንስ ሰጥቶ መቀበልን መልመድ አለበት። አለበለዚያ የታሰበው ዓላማ በሰላም ግቡን የማይመታ ይሆናል። ለጊዜው እንኳን ግቡን የመታ ቢመስልም አንድ ቀን ቂሙን አምቆ የኖረው ተፎካካሪ ጊዜ ጠብቆ በማፈንዳት የባሰ ችግር መፍጠሩ አይቀርምና ፖለቲካ የመወያየትንና የመደራደርን ዕውቀት ጥበብና ፍላጎት ይጠይቃል። ፖለቲካ በዘራፍና በስሜታዊነት መመራት የለበትም። ይህ ደግሞ በተለይ የአገርንና የሕዝብን ህልውና አንግቦ የሚነቃነቅ ማንኛውም ፖለቲከኛ ሁሉ ሊገነዘበው የሚገባ ሀቅ ነው። ታዲያ ይህን የሰጥቶ መቀበልን መርሆ በመከተልና ሁሉም ለኔ የሚለውን ሳይሆን መቻቻልንና መጋራትን መርህ በማድረግ ነው ኦቶ ቮን ቢስማርክ ያችን እንደ ዶሮ ተነጣጥላ በተለያዩ መሳፍን ትተዳደር የነበረችውን ሀገር አንድ በማድረግ የጀርመንን ፌዴሬሽን በጋራ በመስራት የጀርመንን ፌዴሬሽን የመሰረቱት። ተቻችሎና ተግባብቶ በጋራ በመስራት ሁሉም ተፎካካሪዎች እንደ ዓላማቸው አድርገው ካስቀመጡት ውስጥ የተወሰነ በማግኘት በጋራ ወደፊት መራመድ የህዝብንና የሀገርን እድገት ማሳደግ ነው እንጂ እኔ ያስቀመጥኩትን ዓላማን 100% ማግኘት አለብኝ፣ ለዚህም ደግሞ ተፎካካሪዎችን በውይይት ብቻ ሳይሆን በኃይልም ማስገድጄ የምፈልገውን አደርጋለሁ ማለት ሀገሪቱና ህዝቧ በቀላሉ ሊወጡት የማይችሉት የችግር እሳት ቀብሮ እንደመሄድ ነው። ለዚህም ነው ኦቶ ፎን ቢስማርክ በዚያን ዘመን በጣም ከባድ የነበረውንና ሊሆን አይችልም ተብሎ የተገመተውን የተለያዩ መሳፍንቶች ያስተዳድሯቸው የነበሩትን ግዛቶች በብልሃትና ሰጥቶ በመቀበል አንድ በማድረግ በመጀመሪያ በ1867 የሰሜን ጀርመን ኮንፌዴሬሽንን ከዚያም በ1871 አጠቃላይ የጀርመን ግዛቶች አንድ በማድረግ የመጀመሪያው ቻንስለር ሆነው ያገለገሉት። ታዲያ ይህ አባባል በአሁንም ጊዜ ባለም አቀፍ ዲፕሎማሲ ላይ በስራ ላይ ይውላል። ብዙ ጊዜ የሰለጠኑ አገሮች የማይስማሙበትን ወደ ጎን አድርገው በሚስማሙበት ላይ በጋራ ሲሰሩ፣ እኛ ኢትዮጵያውያኖች ግን በ90% ጉዳዮች ላይ ተስማምተን 10% ካልተስማማን 90% የምንስማማበት ጉዳይ እያለን በሱ ላይ አብረን መስራትን ሲገባን በማንስማማበት 10% ላይ በማተኮር 90% የምንስማማበትን ገደልን ከተና ለመጠፋፋት እንሯሯጣለን። ፖለቲካ ኦቶ ፎን ቢስማርክ እንዳሉት በሚስማሙበት ላይ በጋራ መስራት አንዱ ሲሆን፣ ሌላው ደግሞ ፖለቲካ የአንድን ህብረተሰብ ወቅታዊ ችግሮች በተገቢው አጥንቶና የህብረተሰቡን ፍላጎት በወቅቱ ተረድቶ ለዚያ ጥያቄ አስፈላጊውን መልስ መስጫ ቁልፍ መሳሪያ ነው። ለዚህም ነው ዲሞክራሲ ባለባቸው ሀገሮች ባስተሳሰብ በበለጸጉ ሀገሮች ማለት እንችላለን ለስልጣን የሚወዳደሩ ኃይሎች እኔን ብትመርጡኝ ይሄን እሰራላችኋለሁ ይሄንን ፈጽምላችኋለሁ እያሉ ህዝቡ እንዲመርጣቸው አቋማቸውን የሚገልጹት ህዝቡም በጊዜው በወቅቱ የሚያስፈልገውን በደንብ ጠንቅቆ ስለሚያውቅ ስለሚገነዘብ ሁሉንም ካዳመጠ በኋላ ችግሬ ይሄ ነው ይሄንን ችግሬን ደግሞ ሊፈታልኝ የሚችለው ይሄኛው ድርጅት ነው ብሎ በመወሰን የሚፈልገውን ድርጅት ይመርጣል። መብቱንና ግዴታውን የሚያውቅና ባስተሳሰብ የበለጸገ ህዝብ ከመረጠም በኋላ ዝም ብሎ አይቀመጥም። በተለያየ መንገድ የመረጣቸው ድርጅቶች የገቡለትን ቃል መፈጸም አለመፈጸማቸውን ያረጋግጣል። ቃላቸውን ከፈጸሙና የሚከተለው ምርጫ ላይ ደግሞ በጊዜው ያለውን ችግር የሚፈቱለት መስሎ ከታየው እንደገና ይመርጣቸዋል። ሆኖም ግን ባለፈው መርጧቸው በጊዜው የነበረውን ችግር ቃል በገቡት መሰረት ቢያሟሉም እንኳን አሁን ያለውን የወቅቱን ችግር የሚፈቱለት መስሎ ካልታየውና ሌላ የጊዜውን ችግር የሚፈታልኝ ኃይል አለ ብሎ ካመነ ምንም እንኳን ያለፈውን ችግር ቢፈቱለትና ራሱ የመረጣቸው ቢሆንም የሚመጣውን ምርጫ ይመርጣቸዋል ማለት አይደለም። ከላይ እንደተጠቀስኩት ፖለቲካ ያንድን ህብረተሰብ ወቅታዊ ችግር መፍቻ ቁልፍ ነው። ባልነው መሰረት ፖለቲከኛም ጊዜውን እየተከተለ ወቅታዊ ችግሮችን እያጤና ወቅታዊ መልስ መስጠት ካልቻለ ህዝብ በዲሞክራሲ መብቱ በመጠቀም ይቀይረዋል ማለት ነው። ለዚህ ግን የህዝብ ንቃትና መብትና ግዴታን ማወቅ የፖለቲካ ድርጅቶችም የዲሞክራሲ ንግግ ማክበርና ስልጣን የህዝብ መሆኑን ህዝብና ህዝብ ብቻ ለስልጣን ማብቃትም ከስልጣን ማውረድም የሚችል መሆኑን ማመን ሲገባ ነው። ለዚህ ጥሩ ምሳሌ የሚሆነን የሰር ዊንስተን ቸርችል ታሪክ ነው። ሰር ዊንስተን ቸርችል በሁለተኛው የዓለም ጦርነት ጊዜ ከ1940 እስከ 1945 እንግሊዝን በጠቅላይ ሚኒስትርነት በመምራት ሀገሪቱ በናዚ ጀርመን ሌት ተቀን በቦምብ ስትደበደብ በለንደንና በሌሎች ቦታዎች እንደ ቀበሮና እንደ አይጥ ዋሻ ለዋሻ እየተሽለኮለኩ በናዚ ቦምብ ውርጅብኝ የተነሳ የሚበላ የሚጠጣ የጠፋባትን እንግሊዝንና የእንግሊዝን ህዝብ ካዳኑ በኋላ ጊዜውን ጠብቆ ልክ በጦርነቱ ማለቂያ ሰሞን በተደረገ ምርጫ ያ ሁሉ ሌት ተቀን እንቅልፋተው ዋሻ ለዋሻ እየተደበቁ መርተው ያዳኑት የእንግሊዝ ህዝብ ለስከዛሬው እናመሰግናለን፣ ከእንግዲህ ግን እርሶ ሊመሩን አይችሉም፣ አሁን ጦርነት ላይ አይደለም ያለነው፣ ፊታችን የተጋረጠው ሌላ ችግር ነው። አሁን የሥራጥነትና የኢኮኖሚ ጥያቄ ነው ችግራችን። እርሶ ደግሞ ስለ ሥራጥነትና ስለ ኢኮኖሚ ያቀርቡልን ሐሳብም አላረካንም፣ ስለዚህ ከስልጣኑ አሰናብተነውታል ብሎ በመትካቸው የህብረተሰቡን ወቅታዊ ጥያቄ ማለትም የሥራጥነትንና የኢኮኖሚውን ጥያቄ እመልሳለሁ ያሉትን የሰራተኛው ፓርቲ የነበሩትን ክሌመንት ሪቻርድ አትሊን በጠቅላይ ሚኒስትርነት አድርጎ ሾመ። ታዲያ ይህ ሊሆን የቻለው ቸርችልም የዲሞክራሲ በማክበራቸው ህዝቡም መብቱና ግዴታውን በማወቁና ሚዲያዎቹም ስልጣን ላይ የተቀመጠውን ኃይል አጨብጫቢ ሳይሆኑ ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ በትክክል በማቅረባቸው ነው። ታዲያ ቸርችል በ1945 ናዚ ጀርመንን አሸንፈው ሊያበቁ ስልጣናቸውን በህዝብ ምርጫ በዚያኑ አመት ቢለቁም ከስተታቸው ተምረውና ስተታቸውን አርመው የወቅቱን የህዝብ ጥያቄ በመያዝ እንደገና በ1951 ተወዳድረው ህዝብ ስለመረጣቸው ከ1951 እስከ 1955 እንግሊዝን በጠቅላይ ሚኒስትርነት መርተዋል። ይህ የሚያሳየን ዲሞክራሲ ባለበትና በሚከበርበት ሀገር ብሎም ህዝብ መብቱን ማወቅ ብቻ ሳይሆን በትክክል መጠቀም በሚችልበት ሀገር የፖለቲካ ድርጅቶች ህዝብ አቋማቸውን አይቶና ገንግሞ ሊሾማቸውም ሊሽራቸውም እንደሚችል ስለሚያውቁ ዋና ትኩረታቸው የሚሆነው የህዝብን ጥያቄና ፍላጎት ማወቅና ፍላጎቱን ማሟላት እንጂ ተፎካካሪን እንዴት ላዳክመው ወይም ላጥፋው አይሆንም። ይህ ደግሞ እንደ ኢትዮጵያችን ያሉ ዲሞክራሲ በስም እንጂ በስራ የማይተገብ በርባቸው ሀገሮች በየጊዜው ከሚደርስባቸው የስልጣን ሽኩቻ ላንዴና ለመጨረሻ ጊዜ እንድንወጣ ይረዳናል። በሌላ በኩል ምንም እንኳን በስልጣን ላይ የሚመጡ መሪዎች ጥሩ ህልምና ምኞት ለህዝባቸው የሚመኙ ቢሆኑም የኢንስቲትዩሽኖች መኖርና መጠናከር እስካል ኖር ድረስ ይህ የምንመኝለት የህዝብ በላይነትና የዲሞክራሲ መብት መከበር ይህልም እንጀራ ሆኖ ሊቀር ይችላል። ይህን በተመለከተ ምሁራኖቻችን ከአድርባይነትና ከእበላባይነት በመላቀቅና ስልጣን ለያዘው ከማጎብደድ አንገታቸውን ቀና በማድረግ እውነተኛ ዲሞክራሲ እንዲሰፍንና ህዝብ የሀገሩ ባለቤትና የስልጣኑ አከፋፋይ መሆኑ በህግ ታውቆና ተከብሮለት በህግ ጥላ ስር እንዲኖር እውነቱን መናገር መቻል አለባቸው እንላለን። አለበለዚያ ባለፉት 40 እና 50 አመታት እንዳሳለፍነው sultaan ላይ የመጣን ሁሉ እንደ ጣዖት ማምለክ ከቀጠልን ለሀገርና ለህዝብ ሳይሆን sultaan ላይ ያለውን በማሞገስ ብቻ ለግላችን ጥቅም የምንሯሯጥ እንዳንሆን ያሰጋራል። ኃይለ ሥላሴ በsultaan ላይ በነበሩበት ጊዜ ፀሐዩ ንጉስ፣ ኮሎኔል መንግስቱ ሲመጡ ደግሞ ቆራጡ ጀግናው መንግስቱ ኃይለ ማርያም፣ መለስ ዜናዊ ሲመጡ ደግሞ የአእምሮው ባለቤት የውቀቱ ጌታ እያሉ እነዚህ መሪዎችን በማስቀበጥ ጥቅም ለማግኘት የሞከሩም ያገኙም ሹማምንትና ትናንሽ አሽቃባጦች ሀገራችንና ህዝባችን መከራውን አራዘሙበት እንጂ መሪዎቹን ከውድቀት አላዳናቸው። ይልቅስ መሪዎቹን ከልብ የሚወዱ ቢሆኑ ኖሮ ኃይለ ሥላሴንና መንግስቱ ኃይለ ማርያምንና መለስንም ስህተት የሆነውን እየጠቆሙ ተው፣ ይሄ ነገር አይበጅም፣ ይሄን አታድርጉ፣ ህዝቡ በዚህና በዚህ ቅር ተሰኝቶባቸዋል፣ ተማሮባቸዋል ቢሏቸው ኖሮ ምናልባትም ህዝባችን ለዚህ ችግርና ሰቆቃ ባልደረሰ ነበር። አሁንም ይህ ድል ሊያመልጠን አይገባም። መሪዎቻችን ትክክል ያልሆነ ስራ ሲሰሩ ይሄ ስህተት ነው፣ ይሄ መስተካከል አለበት፣ ይሄ ይታረም፣ ይሄ ጥሩ ነው፣ ይሄን ቀጥሉበት ወዘተ ይያልን መተቸትና መደገፍ ካልቻልን ያሁኑንም መሪዎቻችንን ከፍ ያለ ችግር ላይ ከመጣላችን ባሻገር አገራችንንና ህዝባችንን የባሰ ችግር ውስጥ እንዳንከታት እንሰጋለን። መሪዎቻችን ለጊዜው የማይመስሏቸውንና ይፎካከሩናል የሚሉትን በኃይልና በጉልበት ገሸሽ ቢያደርጉምና የተጠናከሩ ቢመስላቸውም ችግሩ ግን እንደረመጠሳት ይዳፈንና ወደፊት አጋጣሚ ሁኔታ ሲፈጠር ረመጡ እሳት ሆኖ እንዳይፈጀን እንፈራለን። በነገራችን ላይ አንዳንድ ወደድ ባዮችና አድርባዮች እንደሚያስቡት ያንድ ሀገር ህዝብ መሪዎቹን ሲሳሳቱ ለማረምና ለማስተካከል መምከር ጠላትነት አለመሆኑን በደንብ አድርገው ባለመገንዘብና ለጊዜው የሚታያቸው የወደፊቱ የህዝብና የሀገር ችግር ሳይሆን የጊዜው ያውም ምናልባት እኮ ነው እነሱ የሚደግፉት ድርጅታቸው ወይም እነሱ በግል ሊያገኙ የሚችሉት ጥቅማጥቅም ስለሆነ ሊሆን ይችላል። በዚህም የተነሳ ዛሬ በደልና ወንጀል ያላጓብ በሌሎች ላይ ሲፈጸም ይያዩ እንዳላየ የሚያልፉትና ሌላውም ይህን ወንጀል ለምን ተፈጸመ ብሎ ሲጠይቅ ቅር የሚላቸው ነገ በእነሱም ላይ ድረስ እንደሚችል ባለመገንዘብ ሊሆን ይችላል። ነገር ግን ዛሬ በሌላው ላይ የደረሰው አስር ጊዜ ቢያጎበድዱምና ሁሉንም እሺ በማለት ለማሳለፍ ቢሞክሩም አንድ ቀን የመከራው ጽዋ እነሱም ላይ ሊደርስ እንደሚችል መገንዘቡ ጥሩ ነው። ዘመድና ወገን የለም። በፖለቲካ ዓለም ላይ ቋሚ ዘመድና ወገን የለም፣ ቋሚ ጥቅም እንጂ። ዛሬ ወገንና ደጋፊ የነበረው ነገ ጠላትና አሳዳጅ ሊሆን ይችላል። ስለዚህ ነግ በእኔ ማለትም ጥሩ ነው። የነግ በእኔ ነገር ሲነሳ ሁሉ ግዜ ትዝ የሚለኝ ወይም ማስታውሰው በ1892 ተወልዶ በ1984 ዓመተ ምህረት ከዚህ የዛሬ 36 ዓመት ማለት ነው ከዚህ ዓለም በሞት የተለዩት ጀርመናዊው የሉተራን ቄስ የማርቲን ኒየመለር ጉዳይ ነው። ማርቲን ኒየመለር በመጀመሪያ አካባቢ የሂትለር ናዚ ኃይለኛ ደጋፊ ነበሩ። በኋላ ናዚስቶች የፕሮቴስታንት ቤተክርስቲያኖችን በናዚ ፓርቲ ቁጥጥር ስር ሙሉ በሙሉ እንይዛለን ሲሉ ማርቲን ኒየመለር ይሄማ ጥሩ አይደለም በማለታቸው ሂትለርና ፓርቲው በመቃወም እሳቸው ፓርቲውን ቢደግፉም ቤተክርስቲያኒቱን በቁጥጥር ስር ማድረጉን በመቃወም በቸው ብቻ ከ1938 እስከ 1945 ለ7 አመት ኮንሰንትሬሽን ካምፕ ውስጥ እንዲታሰሩ ተደረጉ። ከዚያ በኋላ ነው በመጀመሪያ ናዚን በመደገፋቸው ተጸጽተው ሲቀጥልም በራሳቸውና በሌሎች አድርባዎችና በፈሪዎች ምሁራኖቹ ስራ ተበሳይተው የሚከተለውን ያሉት። ናዚስቶች በመጀመሪያ ሶሻሊስቶችን ሲያሳድዱ ምንም አልተቃወምኩም የተማሩትም አልተቃወሙም እኔ ሶሻሊስት አይደለሁም ብዬ ዝም አልኩ ቀጥሎ ናዚስቶች የሰራተኛው ማህበሩን ሲያሳድዱ ምንም አልተቃወምኩም የተማሩትም ምንም አልተቃወሙም እኔም የተማሩትም የሰራተኛው ማህበር አባል ስላልነበር ቀጥሎ አይሁዶቹን ማሳደድ ሲጀምሩ ምንም አልተቃወምኩም እኔ አይሁድ አይደለሁም በመጨረሻ እኔን ሲያሳድዱኝ ማንንም ይቀራል ነበርም ለኔ የሚጮህንኝ አልተገኘም ነበር ያሉት ማርቲን ኖይመለር በዚህ ጥፋታቸው ተጸጽተው ህይወታቸው በ1984 ዓመት እስክታልፍ ድረስ ናዚስቶችንና ቀኝ ገዢዎችን በአለም ዙሪያ እየዞሩ ሲታገሉና ሲያጋልጡ ስለ ፍቅር ስለ ሰላም ስለ ሰው ልጆች እኩልነት ሲሰብኩ ኖሩ እኛም እንደዚህ አይነቱ ጸጸት እንዳይደርስብን ከጧቱ ከንጋቱ ጥፋትንና ወንጀልን ወንጀል በመሆኑ ብቻ እንቃወሙ እኛ የምንወደው እኛ የምንደግፈው ሰው ሲሰራ ወንጀሉን ወንጀል መሆኑን እንዳንረሳ ወንጀል መሆኑ አይቀንስምና ጋሚ ውድ አድማጮቻችንን ጤና ይስጥልን ሰላም ጤና ይስጥልን እያልን በዛሬው ፕሮግራማችን የሚከተሉትን ፕሮግራሞች ለማቅረብ ተዘጋጅተናል ዛሬ ሁለት የኢትዮጵያን ምሁራንን ይዘንላችሁ እንቀርባለን እነዚህ ምሁራን ዛሬ ለናቀርብበት ወስንበት ምክንያት ብዙም ጊዜ የኢትዮጵያ አንድነት ጠላቶች ውሸትን ይዘው ውሸትን አንግበው በአለም ዙሪያ እየተዟዟሩ መግለጫን በመስጠት ህዝብንም የተለያዩ መንግስታትን ለማሳመን በጋራ ሲሰሩ የኢትዮጵያ ምሁራን ግን በጋራ ሲሰሩ ታይተው በብዛት ታይተው አያውቁም። እውነትንም ያዘለ ቁም ነገር ወይንም ሀቅ ይዘው ለምንድን ነው በሚል ይሄንን ስናሰላስል ኢትዮጵያ ድምጽ ሬዲዮ ይሄንን ሲያሰላስል በመሐከሉ ሰሞኑን በተፈጸመው ችግር የተነሳ በአለም ዙሪያ የሚገኙ የኢትዮጵያ ምሁራኖች ባንድ ላይ በመሆን ይሄንን ሰሞኑን ኢትዮጵያ ውስጥ ተፈጸመውን ጄኖሳይድ ይሉታል ጄኖሳይድን የሰው ዘር ማጥፋትን በተመለከተ በጋራ ለመስራት ወስነው ባንድ ላይ ተነስተዋል። ይሄን በተመለከተ በተለይ ሁለት አንድ ምሁር ዶክተር ግርማ ብርሃኑ ፕሮፌሰር ግርማ ብርሃኑ የጎተንበርግ ዩኒቨርሲቲ የትምህርት ባለሙያ አንድ ጽሑፍ ለኢንተርናሽናል ሶሳይቲ አቅርበዋል። ምንድነው ባጭሩ የሚለው ይሄ ጀን ሀቅኛ የነበረው የቄሮ ትግል እንዴት ተጠለፈ ወይ ለምንድነው እዚህ ደረሰው የሚል ባጭሩ በኔ ትርጉም ጽፈው ብዙ አናቂዎችን አግኝተውበታል። የተለያዩ የኢትዮጵያ ምሁራን በተለያዩ ዓለም የሚገኙ የኢትዮጵያ ምሁራን ይሄንን ጽሑፋቸውን ይሄንን ትንተናቸውን በተለያዩ ሚዲያዎች ያቀረቡት ነው የተዋዩበት ነው። ይሄን በተመለከተ እንደደረሰን ኢንፎርሜሽን የተለያዩ ምሁራን በጋራ ሆነው ይሄንን ነገር ለዓለም ለማሳየት ወስነዋል። አሁን አብረው መስራት ከጀመሩት ውስጥ ከአውሮፓ ውስጥ ዶክተር ፕሮፌሰር ግርማና ፕሮፌሰር ወንድሙ መኮንን የበርሚንግሃም ዩኒቨርሲቲ ፕሮፌሰር ናቸው። ሁለቱ በጋራ መስራት ጀምረዋል። እነዚህን ሁለት ፕሮፌሰሮች ስለዚህ ጉዳይና በአጠቃላይ ኢትዮጵያ ውስጥ ስላለው አጠቃላይ ሁኔታ ሰፋ ያለ ውይይት እንዲያደርጉ በማለት በዛሬው እለት ከ4 ሰዓት ተኩል ጀምሮ እስከ ፕሮግራማችን ፍጻሜ ድረስ በመሃሉ አንዳንድ ሙዚቃዎች ብቻ ያሰማን ውይይታችንን ከነሱ ጋር እናደርጋለን። ለዚህ ይሄንንም በማሰብ ዜና በመጀመሪያ አሁን አጥራጥር ያሉ ዜናዎች ግሩም ጌታ ያቀርብልናል ካንዲት ሙዚቃ በኋላ አይዶን ነው አላውቅም ግን ዜናው እንደተለመደው 5 ሰዓት እንደማይሆን በዚያ አጋጣሚ እንገልጻላችኋለን። ጥያቄዎች አስተያየቶች መልክቶች ካላችሁ በ0819 100 ደውሉልን የምንችለውን መልሳለን ማንችለውን ለሚያውቁት እናስተላልፋለን። ሂስ ካላችሁም ሂሳችሁን እንቀበላለን። በተጨማሪ ይሄን ፕሮግራም በቀጥታ መከታተል ለምትፈልጉ ራዲዮ ሲድቫስት ብትገቡ በቀጥታ ይሄን ፕሮግራም ማዳመጥ ትችላላችሁ። www.radiosidvast.sa ብትገቡ ፕሮግራሙን በቀጥታ ላይቭ ማዳመጥ ትችላላችሁ። ከተወሰነ ሰዓት በኋላ ደግሞ ይሄ ፕሮግራም በራዲዮኑ ዌብሳይት ላይ ገብታችሁ ማዳመጥ ትችላላችሁ። ሌላው መንገድ ምንድነው? ጉግል ውስጥ ገብታችሁ ኢትዮጵስክ ራዲዮ ስቶክሆልም ብትሉ ጉግል ውስጥ ገብታችሁ ኢትዮጵስክ ራዲዮ ስቶክሆልም ብትሉ የዛሬውን ፕሮግራም ቬካንስ ምንድነው የሳምንቱ ፕሮግራም የሚል አለ እሱን በመጫን ዛሬ ስንት ነው 26 7/8/7 2021 ብትጫኑ ታገኙታላችሁ የዛሬውን ፕሮግራም ነው የምንለው። እንግዲህ መልካም ቆይታ አስተያየታችሁን ስጡን የኛ ብቻ እንዲደመጥ ሳይሆን ሌሎቻችሁም አስተያየታችሁን ስጡን በቀጥታ እናስተላልፋለን ወይንም መዝግበንም እናስተላልፋለን። መልካም ቆይታ።
Your mama will let her. Yeah, but it's a city town. Can't live without you. አድማጮች ከሌላው ጊዜ በተለየ ከ11 ሰዓት በፊት 10 ሰዓት ከ26 ደቂቃ ነው ዋና ዋና የዜና ነጥቦችን እንዲሁ አሰማችኋለሁ። አርቲስት አጫሉ ሁንዴሳን ገለዋል ተብለው የተጠረጠሩት ጥላሁን ያሚና አብዲ አለማየሁ ፍርድ ቤት መቅረባቸው ተዘግቧል። በከትናንት በስቲያ በነበረው ችሎት የአርቲስት አጫሉ እንግዲያ ተከትሎ በቡራዩና አዲስ አበባ ተፈጠረው አመጽና ውከት በደረሰ የሰውና የንብረት ጉዳት የተጠረጠሩ 8 ተጠርጣሪዎችን ፍርድ ቤት መቅረባቸው ተዘግቧል። በችሎቱ በቀዳሚነት የቀረቡት ጥላሁን ያሚና አብዲ አለማየሁ ላይ መርማሪ ፖሊስ የሰራውን የመርመራ ስራ ይፋ አድርጓል። በዚህም የመስከር ቃል መቀበሉን ወንጀሉ የተፈጸመበትን ስፍራ በቴክኒክ ማስረጃ ማረጋገጡን ግብረአበሮቻቸው ቁጥጥር ስር አውሎ መርመራ እየሰራ መሆኑን አርቲስት አጫሉ የተገደለበትን ሽጉጥ ከተጠርጣሪዎች ቤት ከተቀበረበት ጓሮ መውጣቱንና በመርመራ ማረጋገጡን በማስረዳቱ ተዘግቧል። የወልቃይት አማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን በግዳጅ ወደ ትግራይ የተካለሉ ናቸው ያሏቸው የአማራ ክልል መሬቶች ጉዳይ ልባት ሳይገኝ ህወሓት ምርጫ ማካሄድ አይችልም ሲሉ ተቃውሟቸው ማሰማታቸው ተዘግቧል። ምርጫ ቦርድ የህወሓትን በትግራይ ክልል ምርጫ የማካሄድ ህገ መንግስታዊ ውሳኔ ውድቅ ማድረጉን እንደሚደግፉም ተናግረዋል። ተቃውሟቸውንም ለፌዴሬሽን ምክር ቤት እንደሚያቀርቡ አስታውቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር አቶ ገዱ አንደርጋቸው ኢትዮጵያ የአባይን ሐይቅ ለፈለገችው ዓላማ ልትጠቀም እንደምትችል መናገራቸው ተዘግቧል። የውጭ ጉዳይ ሚኒስቴሩ አቶ ገዱ አንደርጋቸው ይህን ያሉት በትዊተር ገጻቸው ባሰፈሩት አጭር መልእክት ሲሆን ኢትዮጵያ የአባይን ውሃ አስፈላጊ ነው ላለችው ዓላማ ልትጠቀም እንደምትችል አመልክተዋል። ባሰፈሩት ጽሑፍም አባይ ወንዝ ነበር ተገርቶ ወንዝም ሐይቅም ሆነ ያሉት ውጭ ጉዳይ ሚኒስቴሩ ከእንግዲህ በወንዝነቱ ይፈሳል፣ በሐይቅነቱ ኢትዮጵያ ለፈለገችው ልማት ሁሉ ለማዋል እጅ ሰጥቷል፣ እውነትም አባይ የሆኛ ሆነ ሲሉ ትዊተር ገጻቸው ማስፈራቸው ተዘግቧል። የውጭ ጉዳይ ሚኒስቴሩ ይህን ያሉት ኢትዮጵያ ባሳለፍነው ሳምንት የመጀመሪያው ዓመት ለመሙላት የታቀደው የውሃ መጠን መሞላቱን ይፋ ካደረገች በኋላ ነው። አሁን ያለው የዝናብ ሁኔታ የህዳሴ ግድቡን በውሃ ለመሙላት አመች እንደነበርና በመጀመሪያው ዓመት ለመሙላት የታቀደው የውሃ መጠን ሞልቶ በግድቡ አናት ላይ የፈሰሰ መሆኑ የጠቅላይ ሚኒስቴር ጽህፈት ቤት ማስታወቁ ይታወሳል። በዚህም ኢትዮጵያውያን ደስታቸውን እየገለጹ መሆኑም ይታወቃል። የኢትዮጵያ ዴሞክራሲያዊ ፓርቲ ዴፓ መስራችና የምክር ቤት አባል አቶ ልደቱ አያሌው ሰሞኑን በቁጥጥር ስር እንደዋሉ ፓርቲያቸው አስታውቋል። ልደቱ የታሰሩት ድምጻዊ አጫሉ ግድያ ተከትሎ መኖሪያ ቤታቸው በሚገኝበት ደብረዘይት የተቀሰቀሰውን ውከት አስተባብረዋል፣ በገንዘብም ደጉመዋል በሚል ተጠርጥረው መሆኑን ፌዴራል ፖሊስ ማስታወቁ ተዘግቧል። በአዲስ አበባ 90 ዓመት እድሜ ያለው የየመናዊ ሼህ አህመድ ሳላ መኖሪያ የነበረ ህንጻ ለኦሮሚያ ኢንተርናሽናል ባንክ እንደተሸጠ ሸገር ዘግቧል። የልደታ ክፍለ ከተማ አስተዳደር ቦታውን ለባንኩ ለማስረከብ ህንጻውን ለማፍረስ እንደወሰነ ተሰምቷል። የቅርስ ጥበቃ ባለስልጣን ግን ከአምስት ዓመት በፊት ህንጻውን በብሔራዊ ቅርስነት መመዝገቡ ሲነገር፣ አንጋፋው ህንጻ ማይጨው አደባባይ በሸበሌ ሆቴል ጎን የሚገኝ ሲሆን መንግስት ወርሶት በኪራይ ቤቶች ስር የሚገኝ እንደነበር ተዘግቧል። በመጨረሻም ትናንት በ24 ሰዓት ውስጥ 555 ሰዎች በኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በኢትዮጵያ ባለፉት 24 ሰዓት 8490 የኮሮና ቫይረስ ላብራቶሪ ምርመራ ተደርጎ 555 ሰዎች እንደተያዙ ተዘግቧል። ሚኒስቴሯ በ24 ሰዓቱ በኮሮና ቫይረስ ምክንያት የ9 ሰዎች ህይወት ማለፋቸውን ገልጸዋል። በዚህም በኢትዮጵያ በቫይረሱ የተያዙ ሰዎች ቁጥር 13248 የደረሰ ሲሆን ከነዚህ መካከል ቫይረሱ ያለባቸው 7071 ሰዎች የህክምና ክትትል እየተደረገላቸው ይገኛል። ከበሽታ ያገገሙ ሰዎች ቁጥር ደግሞ 5966 እንደደረሰ ነው ሚኒስቴሯ ያስታወቁት። በኢትዮጵያ እስካሁን በቫይረሱ ምክንያት 209 ሰዎች ህይወታቸው ማጣታቸው ተዘግቧል። ፕሮግራማችን ይቀጥላል። መልካም ቆይታ። Be all I'm a cunning, be all I'm a cunning, be all I'm a cunning.
በድጋሚ ጤና ስትልን ውድ አድማጮቻችን አሁን እንግዲህ በመግቢያው ላይ እንደገለጽኩላችሁ ሁለት ኢትዮጵያውያን ምሁራን ይዘንላችሁ ቀርበናል። ጤና ስትልኝ ሁለታችሁ
ጤና ስትልኝ አይስፈልኝ አሁን
በጣም አመሰግናለሁ። እንግዲህ ዛሬ ሁለታችሁን ባንድ ላይ ማገኛኘት ስላቻልኩ ፕሮግራሞቻችንም ቀይረናል። አድማጮቻችን እንግዶቻችንን ለማስተዋወቅ ያህል ዶክተር ወንድሙ መኮንን በበርሚንግሃም ዩኒቨርሲቲ ፕሮፌሰር ሲሆኑ ዶክተር ግርማ ብርሃኑ በጎተንበርግ ዩኒቨርሲቲ እንዲሁ ፕሮፌሰር ናቸው። እስቲ ሁለታችሁንም ዛሬ አንደኛ አንድ ላይ ለማወያየት በመቻል በጣም ደስ ብሎኛል። ዶክተር ብርሃኑንም ዶክተር ወንድሙንም በተለያየ ጊዜ በተለያየ አርስቶች ላይ ብዙ ጊዜ ኢንተርቪው አድርጌያቸዋለሁ። በጋራ ግን አድርጌያቸዋለሁ አላውቅም። ለምንድን ነው ኢትዮጵያውያኖች ምሁራን የኢትዮጵያ ምሁራን እውነትን አዝለው በጋራ ለዓለም ህዝብ ያለውን የኢትዮጵያን እውነተኛ ሀቅ ማስረዳት ሳይችሉ የኢትዮጵያ አንድነት ጠላቶች ግን በሐሰት በጋራ ሆነው ሀገር የሚያፈርስ ነገር ለዓለም ህዝብ ሲያስረዱ ቆይተዋል? ይሄ የሆነበት ምክንያት ምን ነው? በተለይ የኢትዮጵያ ምሁራኖች በጋራ እስከዛሬ መስራት ያልቻላችሁበት ባጭሩ ሁለታችሁ ስም ልጥራ እንዴ?
አዎ ፕሮፌሰር ጀመር
ፕሮፌሰር ጀማ
ወሰንክልኝ። እሺ ኦኬ። የከባድ ጥያቄ ነው በመፈረቱ። በእርግጥ ኢትዮጵያን ምሁራን በኢትዮጵያን ታላቅነት አንድነት እና ታሪክ በተመለከተ በግንባር በህብረት የጻፉት ነገር የለም ድምጻቸውን ከፍ አላረጉም የሚለው ምናልባት ምን ያህል አኪሬት እንደሆነ እርግጠኛ አይደለሁም መንደርደሪያውን። ይሁንና ያንን ጸረ ኢትዮጵያ ኃይሎች አሁን እንደምናየው በቅርቡ በተለይ ደግሞ አግሬሲቭሊ እየወጣ ያለው ትርክት ውሸት ላይ የተመሰረተ ትርክት ነው አስደነገጠን። ያ ማለት ምንድን ነው? ያ ዊ ቱክ ኢት ፎር ግራንትድ ምን የኢትዮጵያን ታላቅነት ኢትዮጵያ 3000 ብቻ ዓመት ሳይሆን 6000 ዓመት ታሪክ እንዳለ ብዙ አርኪኦሎጂካል እንትኖች ፋይንዲንግስ እንዳሉ የተከበረ ህዝብ እንደሆነ በታሪክ ስመጥሩ ነገስታቶች በዚህ ሁሉ አመታት ውስጥ እንዳለፉ እና ምንድነው ህዝቡ ያቃል ነው የምንለው። በተለይ አፍሪካዊ በጣም ነው የሚያውቀው የኢትዮጵያን ታሪክና ያንን አፍራሽ ተልኮን እየሰራ የነበረው ፌክ የሆነ ወይም ደግሞ ትርክት ፌክ በስተት ላይ የተመረኮዘ ሽፍት ያለበት ትርክት ጸረ ኢትዮጵያዊ ትርክት እንዳለ አልተዘጋጀም ነበር እውነቱን ለመናገር። እንደዚህ የገፋና እንደዚህ የሌብነትም ስራ ነው ምን በአንዳንድ ቦታ ዶክተር ወንድሙ ያስታውሳል ኖርዌይም ሌላም ቦታ ሄዶ ስለ ኢትዮጵያ አንዳንድ ጥናታዊ ነገሮች ሳይንሳዊ ነገሮች ባቀረበበት ጊዜ የማስታውሰው የዛሬ አመት አካባቢ የኦሮሞነን የሚሉ ልጆች ስብሰባው ላይ ሌክቸሩ ላይ መጥተው ይረብሻሉ። ያና ግሩም ሌክቸሩን እንኳን እንዳይጨርስ የተደረገበት ሁኔታ አንዳንድ አቃን በመቅረብ ጊዜ ያን ወቅት የሰማሁት እና ብዙ ኢትዮጵያዊ ስለ ኢትዮጵያዊነት እዚህ አውሮፓ ውስጥ እየወጣ እየተናገረ ያለ ምናልባት አንትሮፖሎጂካል ጥናቶች ሊሆን ይችላሉ ሶሲዮሎጂካል ሊሆን ይችላል በሂስትሪ ላይ ተመረኮዘ ሊሆን ይችላል የዛን ጊዜ ነው መደንገጥ የጀመረው። በተለይ ደግሞ አሁን ከዶክተር ሚካዲሱ ለውጥን በለው ወዲህ በዚህ 3 አመት ውስጥ እየተከሰተ ያለው አግሬሲቭ መልኩን ያጣ ስልጣኔ ጎደለው ብልግና የተሞላበት ፍርሃት የጎደለው ጸረ ኢትዮጵያዊ ትርክት እና ንግግር እና ደግሞ ኢትዮጵያ ባንዲራ ይዞ የሚጓዘውንም በአካልም እስከ መጉዳት ድረስ የደረሰው አሁን በቅርብ ጊዜ ውስጥ ያየ ነው። ያን ያህል አግሬሲቭ ስላልነበረ ነው። ኮርስ ጥሪ ነው ዌክ አፕ ኮል ነው ለምሁራኑ ብቻ ሳይሆን ማንኛውም ለኢትዮጵያ ተቆርቋሪ ለሆነ ሰው ሁሉ ኢትዮጵያን ከፍ የሚያደርግበት ወቅታዊ ሰዓት ነው። በዚህ ላሳጥረው።
አመሰግናለሁ ፕሮፌሰር። ዶክተር ወንድሙ
እንግዲህ ፕሮፌሰር አስቀምጦታል በትክክል። እኔ ደግሞ የምለው ከዚያ በተጨማሪ ለለም ፈልገው ኢትዮጵያውያን በተለይ በእኛ እድሜ ያለው በዩኒቨርሲቲም ደረጃ በማስተማርም ይሁን በሕክምናውም በተለያዩ የስራ ወይም ደግሞ የሙያ አቅጣጫዎች በሞላ ሲያተኩር የነበረው ምሁሩ በራሱ የስራ ሙያ ያንን በማበልጸግ ላይ ነው ያለው። አንደኛ ደግሞ በእኛ እድሜ ያለው ማንኛውም ሰው እንደዚህ በዘር በሃይማኖት ተከፋፍለን ሳይሆን ያደግነው እነቱን ለመናገር እንደ ወንድምና እንደ እህት እንደ አንድ ቤተሰብ ሆነን ነው። በትምህርት ቤትም የትም ስንማር አስተዳደጋችን እነቱን ለመናገር እንደዚህ አይነት የዘርና የሃይማኖት ልዩነት በጎላ የማይታይበት ጉዳያችንም ያልነበረበት ጊዜ ነው። እንደዛ ነው። በንጉሱ ጊዜም እኔ ያደግኩት ከወንድሞቼ ከኦሮሞዎችና ከሌሎችም ከተለያዩ ቦታ የመጣን ሰዎች ከተለያየ ዘርና ዘር በለው ጀንጃ ምን ብዬ እንትን እንደምለው በኢትዮጵያዊነታችን ታንጸን ተኮትኩተን ነው ያደግነው። ደርግም ከመጣ በኋላ እውነቱን ለመናገር አምባገነን ሆነ እንጂ ኢትዮጵያዊነትን አደጋ ላይ ኢትዮጵያዊነትን የሚያቋሽሽ ነገር አልነበረም። ቢሆንም አንዳንድ ድሮም ወንድምና ወንድም እየተጋፋ ነው የሚኖረው። በተለይ ተላልቆቹ ኦሮሞዎችና አማሮች ወንድማማቾች እንደመሆናቸው በምንም በምንም እየተገፋፉ ይኖሩ እንጂ ይሄን ያህል የከፋ አልነበረም። ልክ እንደ ኤሳውና ያዕቆብ በለው እየተገፋፋን ኑረናል። ግን ያ ማለት ምንም አይደለም። ግን ልጆቹ በአንድ ላይ በተለይ ከሁለተኛ ዓለም ጦርነት በኋላ ኢትዮጵያዊነት በጣም በጣም ገኖ የወጣና የትምህርት ቤቱም የተማርን ሰዎች እንደዚህ ሆነን እና ብዙም ኢትዮጵያን ያጠፋ የተነሳ ኃይል ከውስጥ ይነሳል ብለን ብዙም እንትን አላልንም። እርግጥ ኤርትራውያን ሲነሱ ያን ጊዜ ደንግጠናል። ቢሆንም ከዚያ ወዲህ ደግሞ የቀረው አብሮ ይሆናል ብለን ነው። ይሄ ሲሆን ሁለተኛው ደግሞ በሙያችን ላይ በመናተኩርበት ጊዜ የሀገርን ጉዳይ እንዲሁ ሀገራችንን እንውደድ እንጂ የሀገራችንን ጉዳይ ላይ መተን አንድ ላይ ሆነን አንድ ላይ ለመሄድ ብዙ ችግር ነበረብን። ምክንያቱም ሁላችንም እኔ በማደርገው እኔ በምለው በእኔ ኪስ ውስጥ ግባ ወይንም ደግሞ በእኔ ቀመር ውስጥ ግባ የሚባልም ትንሽ ይቺ የኢትዮጵያዊነት እኔ የምትባል ነገርም እውነቱ እንግዲህ ይፍረት ከተባለ እሷም አለች። እሷ ናት አሁንም ፖለቲከኞቻችንን አንድ ላይ ማምጣት ያቃታት። ምሁራኖቻችንም ደግሞ ከፖለቲካው ብዙም እንትን ብለን ውያችን ላይ ያተኮርን ይሄድ ነው እና አሁን ግን የተደረገው እኔ የነቃሁት እርግጥ ብዙ ጊዜ የነቃሁት በተለይ ከቅርብ ጊዜ ወዲህ የነቃሁት ቡራዩ ላይ የተደረገው ነው። አረ እዚህ ደርሰናል እንዴ እስከ ማለት ያደረሰን። ከዚያ በላይ አማሮች ሲፈናቀሉ አቃለው ከኦሮሞ አካባቢ ሲፈናቀሉ ከየቦታው ግድያ ሲኖር አቃለው። አሁን ግን አይን ያወጣ ሆኖ ስለመጣ ምሁራን የኢትዮጵያ ምሁራን ነቅተናል። ከተኛንበት አንድ ላይ ማንመጣበት ምክንያት የለም። አንድ ላይ እንዳንመጣ የሚያደርግ ካለ እሱን እኔ ከኢትዮጵያ ጠላት ለይቼ አላየውም። እግዚአብሔር ይስጥልኝ።
አመሰግናለሁ ሁለታችሁንም። እስቲ ውይይታችንን በዚህ ብንጀምርም የዛሬው ዋና ርዕሳችን ኢትዮጵያ ውስጥ ሰሞኑን የተፈጸመው ድርጊት ነው። በሱ እንቀጥልና ባለፈው ሰሞን በአዲስ አበባና በኦሮሚያ ግዛቶች የተፈጸመውን ዝርፊያ፣ ድብደባና ግድያ እንዴት ተመለከታችሁት? ፕሮፌሰር ግርማ ልጀምር።
አዎ በቅድሚያ በዚህ ክራይስ ልበለው ይህ የሚያሳዝን የታሪካችን
ታሪክ ሳምንት ነው ነው በታሪካችን ሳምንት ውስጥ እድሜ ህይወታቸውን ለተቀሰፉ ወገኖቻችን ከልቤ አዘን ይሰማኛል። አዘን ምህረት ፈልጋለሁ። እስካሁንም ልታረቅበት ያልቻልኩት ነገር ነው፣ ሊገባኝ ያልቻለ ነገር ነው በእውነት። ለዚህም ነው ምናልባት በመጫጫር ትርጉም ቃላቶች አገኝለት ይሆን እያልኩኝ ቋንቋ አገኝለት ሆይ ነው። ምክንያቱም የትም ዓለም ውስጥ አንድ ችግር በሚፈጠርበት ጊዜ የተወሰኑ ሰዎች ሊሞቱ ይችላሉ። ምናልባት 10 5 5 እስከ 10 ከዛም ደግሞ ንብረት የተወሰነ ንብረት ሊጠፋ ይችላል ከተማ አካባቢ። አሁን የምናየው የተለመደ አይነት አይደለም። በየትኛውም ዓለም ውስጥ በዚህ መሀለኛው ክፍለ ዘመን ውስጥ ሰው የሚኖርበትን አካባቢ ንብረት፣ ቤት፣ ሆስፒታል፣ ትምህርት ቤት የማቃጠል ፕላስ ጎረቤቱን ወንድሙን የማረድ መግደልም ብቻ አይደለም፣ ከመግደልም አልፎ ሌላ አይነት በታሪክም ሌሎችም ቦታ ሌላ ሀገር ይደረጋል ያልሰማነውን አይነት ነገር እስከ አይን የማውጣት ወይም መስቀል የሞተን ሰው መስቀል ወይም ከአንድ ቤተሰብ አምስት ወይም መግደል የመሳሰሉት እና ብዙ መቶ ኢትዮጵያኖች ሞቶብናል። ከዛም አልፎ እንግዲህ በዚህ ሰሞን የኦሮሞ ክልል ማመት ኮሚሽነር ፖሊስ መሰለኝ ያወጣውን ዝርዝር የንብረት የነፍስ ነው ነፍስ ነው የማይተካ ንብረቱን ያወጣው ላይ እኔ ወደ ስንት ነው እሱ ወደ 1000 በላይ ቤቶች፣ 200 ስንት ነው ሆቴሎች፣ ሆስፒታል፣ ትምህርት ቤቶች ይሄ ከሰው ጋር የሚገናኝ ነገር አይደለም። አንተ ያንን አካባቢ የምትፈልገው ከሆነ ያንን ህዝብ መሬቱን የምትፈልገው ንብረቱ ሪሶርሱን የምትፈልግ ከሆነ ለምን ታቃጥለዋለህ? ሌሎች ዘዴ የለም ነበር ማለት ነው። እና ይህ የማድነስ ነው እንግዲህ በሀገራችን ላይ የደረሰብን አደጋ ልንገልጸው ማለት ልክ እንደህም ምንድን ነው የተፈጥሮ አደጋ ናቹራል ካላሚቲስ አይነት ነገር ጎርፍ ወይም የመሬት መንቀጥቀጥ ወይም ሱናሚ ነገር ሲነሳ የሚደረግን ንብረትን ሰውን ጥርግርግ አድርጎ ይወስዳል። እና እነዚህ ሰዎች ጽንፍላት ያላቸው አይመስለኝም። መሪዎቻቸው ወይም ኮርዲኔተሮቹ ፈጽሞ ይህን ድርገት የፈጸሙትን ሰዎች ሰዎች ናቸው ወይ? እኛም ኢትዮጵያዊ ነው፣ እነሱም ኢትዮጵያዊ ናቸው። እሱ እስካሁን ሊገባኝ ያልቻለው እና ልረጋጋ ያልቻልኩበት ከብዙ ሰዎችም ጋር ብነጋገር መልስ ልንሰጠው ልናገኝለት ያልቻል ነው ኤክስፕሌን ማድረግ የማንችለው ነገር ነው። በጣም ጊዜ የሚፈልግ ነገር ነው። ኤግዛክትሊ የሰው ልጅ እዛ ደረጃ ጥላቻ ላይ ይሄ ጥላቻ ነው ወይስ በመሰረቱ ጥላቻ ነው ወይስ ሌላ ነገር ሌላ ቃል አለው እዚህ የተደረገው ነገር? ምክንያቱም ብዙ ጊዜ ፖግሮም የሚባላል ማሳከር የሚባል ነገር አለ፣ የተለያዩ አትሮሲቲዎች አሉ። እነዚህ አነስ ያሉ የተወሰነ ቦታ ላይ የተወሰኑ ሰዎችን የመግደል ነገሮች የሚያሳዝን ነገር ነው። ይሄ ግን በላርጅ ስኬል የተፈጸመው አትሮሲቲ ክራይም ነው የምለው። ያው ውስጡ ጀኖሳይድም አለበት ወይም ኤትኒክ ክሊንሲንግ ልንለው እንችላለን። ዘር ተኮር የሆነ ሃይማኖት ተኮር የሆነ ጥፋት ነው፣ ላርጅ ስኬል ነው። ይሄ ምልክት ብቻ አይደለም፣ ምልክት ትልቅ ምልክት ጥሎልን ሄደው የሚቀጥለው ነው መጠበቅ ያለበት። እነዚህ ነገሮች ደግሞ አዲስ ነገሮች አሉ። ከዚህ በፊትም ያለፈው ኦክቶበር ምልክቱን አሳይት ሆኗል። ጃዋር መሐመድ ቤት ሆኖ የጠባቂዎች ሊያነሱብኝ ነው መንግስት ወይም ሊያስረኝ ነው የሚል በፌስቡክ ላይ ፖስት አድርጎ የሞተውን ህዝብ እናውቃለን። 86 ይሉታል ወይም 100 ይሉታል። ከዛም የተወሰኑ ንብረቶች ጠፍተዋል። በዚህ አበቃል ያለ ሰው ሞኝ ነበረ። ያ ራሱ እንዴት እንዳላዘጋጀን አላወኩኝም። ለአእምሯችን ብዙ ኢትዮጵያ መግ በቃ በዚሁ ይለፍስ ብሎ ነበር እንትን ያለው። እነዛም ሰዎች ደግሞ ለፍርድ አልቀረቡም። ብዙ ሌጋል ህጋዊ ፕሮሰሱን አላየንም፣ ውጤታማ አይደለም። እንግዲህ ከዛ ምንም ይስሙ ማለት ያ በዛ ታለፉ። ሽምግልና የሚባል ነገር አለ። ምንድነው በሽምግልና ሰው ገሉ በሽምግልና መለያየት ወይም ደግሞ ይቅርታ የሚባል ነገር አላይ ዘሩ ሎፍሎ የሚባል ነገር የህግ የበላይነት ኢትዮጵያ ውስጥ እንደሚኖር እንዲያወቁት። በተለይ ኦክቶበር ከዛ በፊት እኮ የለም ማለት አይደለም። ፖኬትስ ኦፍ እንትኖች ወንጀሎች ይፈጸማሉ። ይሄኛው ግን የኦክቶበሩ 23 ይመስለኛል ትልቅ ምልክትና ትልቅ አስተማሪ ሊሆን ሲችል ያንን ደግሞ ተጠቅመት ወንጀለኞቹን በፍርድ ብናቀርብ ኖሮ እንደገና ደግሞ በኦሮሞ ክልል ውስጥ ይህ ምንድን ነው ቮልነረብል የሆነ አካባቢ ነው ማለት ለእንደዚህ አይነት ነገሮች ኦልሬዲ ዝግጅቶቹ ስላሉ የዘር ማጥፋት ለማካሄድ የሚያስፈልጉ ሳይኮሎጂካል ዝግጅቶች የተደረገበት አካባቢ ነው። ያን መንግስት እያወቀ ቀደም ያለ ምንድን ነው ጀኖሳይድ ዎች ዝግጅት ቢያደርግ ኢንስቲትዩሽኑ ቢያሰፋ ጥበቃውን ቢያሰፋ ይሄን ሁለተኛው ባልተደገመ ነበር። እንግዲህ የተፈራረቀ እንትነን
እሺ
ናውራ
አመሰግናለሁ። ዶክተር ወንድሙ ምን ይላሉ እርሶ በዚህ ሰሞኑን አዲስ ኢትዮጵያ ውስጥ በተከሰተው ምንድነው የእርሶ አመለካከት?
አመሰግናለሁ። እኔም እንዲሁ በመጀመሪያ ደረጃ ወደ ውስጥ ገብቼ ወደ ትንታኔው ከመሄዴ በፊት በመጀመሪያ ደረጃ በግብ አመጽ ለማነሳሳት ሲባል ብቻ በነፍሰ ገዳዮች እጅ ለተገደለው አርቲስት ሀጫሉ ሁንዴሳ ሞት የተሰማኝ ጥልቅ ሀዘንና ድንጋጤ ለመግለጽ ፈልጋለሁ። በዚህ አጋጣሚ ለቤተሰቡ መጽናናትን እመኛለሁ። እግዚአብሔር ያጽናቸው። ድንቅ ድምፃዊና ብዙ ተስፋ የተጣለበት ገና የት ይደርሳል ተብሎ የሚጠበቅ ወጣት የሚባል በግፍ ህይወቱ ተቀጭቶብናል። ኢትዮጵያ አጣዋለች። ይሄን ወጣት ግፍ ነው የተገደለበት ምክንያት ደግሞ እኔ ሌላ አድርጌ አላየውም። ሁከት ለማስነሳሳት አመጽ ለማነሳሳት በዚህ የተነሳ እርስ በርስ እንድንጫረስ ሆን ተብሎ የተገደለ ስለሆነ ኢትዮጵያ ላይ ኢትዮጵያን ለመግደል የተጣጣ አንዱ አካል አድርጌ ወስደዋለሁ። አመጸኞች ወንድማችንን ልጃችንን ስለቀማችሁን በጣም በጣም ከሚፈረዷችሁ መሃል አንዱ ነኝ እኔ። እንግዲህ ሀጫሉን የገደሉት እነዚህ ሰዎች አመጽ ለማነሳሳት ሆን ተብሎ ያቀነባበሩት ነውና በተነሳ ሁከት የብዙ ሰዎች ህይወት ተቀጥፏል። ፕሮፌሰር አሁን ልክ እንደገለጸው ማለት ነው ይሄ ጭካኔ አይተነዋል እኮ መልክ መልኩን አይተነዋል። 28 ስደተኞች ኢትዮጵያውያን እንደ ፋሲካ በግ በቪላዋ ሊቢያ ውስጥ በታረዱ ጊዜ ምን አይነት ጭካኔ የሰው ልጅ የትኛው ጭካኔ ላይ ሊደርስ እንደሚችል እኔ እዛ ላይ አይቼ እንዲም ሊሆን ይችላል ወይ ብዬ አስቤያለሁ። ኢትዮጵያውያን ምን አጥተን ነው ምን አድርገን ነው እነዚህ የተወሰኑ ሰዎች እንደዚህ ሊጠሉን የቻሉት? እርግጥ ለሆነ አንድ ከዚህ በፊትም ሶማሊያ ውስጥ የተከሰተ ነገር አለ። ጭካኔ እንገላለ ሰው መግደል ይቻላል በጥይት መተት ገለዋል። ግን እንደ በግ ማረድ ይሄ ታይቶም ተሰምቶም የማይታወቅ በጣም ጨካኞች አርመኒዎች አርመኒዎች እንኳን እምነት አላቸው። ምንን ብዬ እንደምገልጻላቅም እንደዚህ አይነት አገዳደል በጣም 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 የሚሰቀጥጥ ነው። አዳሚት ሁሉ ውስጥ 5 ያንድ ቤተሰብ አባላት አባት እናትና 3 ልጆች ታርደው ወንድሞቻቸው የቀሩት ሲናገሩ ያለቀሰን ሰምተናል። በጠቅላላ 177 ሰዎች ህይወት በእነዚህ ሰዎች ጨካኞች ምክንያት ጠፍቷል። ይፈልገው ይሁን የኦሮሞም ይሁን የተገደለው አማራም ይሁን የተገደለው ለ177 ህይወት እስካሁን እንግዲህ የተመዘገበ ነው። በነገራችን ላይ ጥፋት ተጠያቂዎች እነዚህ አክራሪ የሆኑ ሰዎች ናቸው። ከየት እንደመጡ አላቅም። ኢትዮጵያዊነት አይታይባቸውም። ኢትዮጵያዊነት አይደለም ሰውነትም አይሰማቸው። ፕሮፌሰር ግርማ እንደገለጸው ንብረት ወድሟል። በራስታዎች ምክንያት መተላለፊያ በመሆኗ በአለም በራስታዎች ምክንያት ራስታፋሪያን የሚኖሩባትና በዚያ ምክንያት በአለም የታወቀችው እንዲሁም በአገራችን ደግሞ በጣም በጣም ያደገች መተላለፊያ በመሆኗ የምትታወቀው ሻሸመኔን ዶጋመድ አድርገዋል። ያማንን ለመጉዳት ነው። አዎ የሆነ ነገር አላማ ነበራቸው። እኔ ያንን እንግዲህ የማየው በሁለት መንገድ ነው። አንደኛ ዘር ተኮል ነው። ከኔ ዘር በስተቀረ እዚያ አካባቢ ሌላ ዘር መኖር የለበትም። በተለይ አማራውና በተለይ አማራው እንዳይኖር ያንን የዘር ማጥፋት ወይም ደግሞ ወንጀል ወይም ደግሞ ጄኖሳይድ ፈረንጆች የሚሉት ጄኖ ማለት ነፍስ ነው፣ ሳይድ ማለት መግደል ነው። ያ ባንዱ በኩል እንደዚያ ነው ማየው። ሌላኛው ሃይማኖት ተኮር ነው። ሃይማኖት ተኮር ለማድረስ የሚገርመው አይደንቲቲያቸውን እንኳን ወይም ደግሞ ማንነታቸውን እንኳን ለመደበቅ አይሞክሩም። ለም ያለው ዓለም አቀፍ ጋር የተያያዘ የእስላሚክ አክራሪነት በሚመስል አይነት የሌላ ሃይማኖት ኦሮሞም ሆነ የፈለቀው ሌላ ሃይማኖት ወይም ደግሞ በተለይ ኦርቶዶክስ ክርስቲያን ያንን ለማጥፋት የተነሳ ነው። ያንን ለምንድን ነው የዘር ማጥፋቱንም ለምንድን ነው የፈለጉት? አካባቢያቸው ከሌሎች ዘሮች ለማጥፋት ለምንድን ነው የሞክስ የሚፈልጉት? ይሄንን እኮ ቡራዩ ላይ አይተነዋል። ቡራዩ ላይ የጠፉት የሞቱት ሰዎች በአብዛኛው ጋሞዎች ናቸው፣ ምስኪኖች። ለምንድን ነው የተገደሉት? ኦሮሞ ባለመሆናቸው ብቻ ነው። ይሄ ነው እዚህ ላይ ነው እንግዲህ ጄኖሳይድ የዘር ማጥፋትና በሌላው በኩል ደግሞ እልም ያለ ዓለም አቀፍ የሚመስል ቴሮሪዝም ወይም ደግሞ ሽብር። ሽብርተኞች ሌላ ዓለም የለም፣ ሌላ ዓላማ የላቸውም። ሽብር በመንዛት ሰው በቃ በማስደንገጥ እንደዚህ ለማድረግ የተነሱ ናቸው። ስለዚህ ከሌላው ከአይኤስ ከሚባለው ለይቼ አላያቸውም። ይሄ ዘር ሃይማኖት ተኮር የሆነው ቤተክርስቲያንን ማቃጠል፣ ክርስቲያኖችን ማረድ፣ ያ የሚያሳየው ዓለም አቀፍ ሽብርተኞች ጋራ የተያያዘ በታች ከአልሸባብ ጋራ የተያያዘ ወይም ደግሞ ከሚድል ኢስት ደግሞ ብትወስድ ከአይኤስ ጋር የተያያዘ ወይም ደግሞ ሌላ እጅም የውጪ እጅም ያለበት መስሎ ነው የሚታየኝ። ስለዚህ ማፈናቀሉ እንዳለ ዘርን አካባቢን ከዘር ማጥፋት በቃ የራስ ብቻ ለማድረግ መሞከር፣ እዚያም ደግሞ ውስጥ አሁን ኦሮሞዎች እየተባለ ነው። ከኦሮሞም ደግሞ ገና ኦርቶዶክስ ኦሮሞዎች አለባቸው፣ ጣጣ ግድያ አለባቸው። እንዲህም እያሉ ፕሮቴስታንቶች ላይ ይመጣሉ። ይሄ የዘር ማጥፋትና በሁለት መንገድ የሚታይ እንዲሁም የሃይማኖት ሽብርተኝነት አድርጌ ነው የማየው። ለሞቱት ቤተሰቦች በሙሉ ሀዘኔን እገልጻለሁ። በዚሁ ላቁም መሰለኝ።
አመሰግናለሁ። ፕሮፌሰር ግርማ እንዴት የቄሮ ንቅናቄ እንደተጠለፈ በሚል በእንግሊዝኛ ነው ባጭር ነው የተረጎምኩት አርስቱን። በጣም ተደናቂነትን ያገኘ ጥናታዊ ጽሑፍ አቅርበው ብዙ ውይይት የተደረገበት ነው። እስቲ አጠር አድርገው ለኢትዮጵያ ድምጽ ሬዲዮ አድማጮች ስለዚህ ጽሑፎ በራስዎ አንደበት ይግለጹልን።
አዎ እንግዲህ ይሄ ሰሞኑን አሁን ዶክተር ወንድሙም ኤሎኩንትሊ የገለጸው አሳዛኝ የሆነ አደጋ ያገራችን ላይ ደረሰው ምንድን ነው መንስኤ? ወዴትስ ያመራ ነው ለሚለው ማንኛውም ኢትዮጵያዊ ጭንቅላት ውስጥ የሚመላለሰውን ጥያቄና ስቃያዊ ጥያቄ ለዋለሁ። እኔም ራሴ አሁንም በሙሉ ለሙሉ መልስ አላገኘሁለትም፣ እየታገልኩበት ነው ያለው። እና ለሞቱት ብቻ ሳይሆን ገና ወደፊትም ደግሞ ለመሞት የተዘጋጁት ወንድነቶችን ሳስብ ምንድን ነው ነገሩ ስል እና እነዚህ ውስጥ የተሳተፉት አብዛኛዎቹ ወጣቶች እንደሆኑ ያው ቄሮ የሚል የወጣት ማለት ነው፣ ፋኖ እንደሚባለው በአማርኛ ወይም ደግሞ አልሸባብ ደግሞ በሶማሊኛ አልሸባብ ወይም በአረብኛ ነው መሰለኝ የወጣት እንቅስቃሴ ነው። ፊት ጊዜ ትንሽ እንደሚታወቀው በወይ ያ ውስጥ ትንሽ ሮማንታሳይዝ ማረጋቸው ነበር ወይም ኤክሶቲሳይዝ ማለት ኤክሶቲክ አይነት ሆነው ለዲሞክራሲ የታገለ እንትን ነበረ እንቅስቃሴ ነው ብዬ ነበር የምገምተው። እንግዲህ አንዳንድ ሰዎች የተለያየ አስተሳሰብ ሊኖራቸው ይችላል። እኔ እስከምረዳው ድረስ ወያኔን ገትረው የታገሉ ናቸው። ልክ ሌሎች በአማራው ክልልም በሌላው የኢትዮጵያ ክልል ውስጥም ያሉ ወጣቶች እንደታገሉት ሁሉ እነዚህም ታግለዋል። ግን ቅሩ ትንሽ ምናልባት ተደጋጋሚ በሆነ ሚዲያ አቴንሽን አግኝተዋል ብዛትም ስላላቸውም እና ያን ጊዜ እንግዲህ ያው በእነሱን አካባቢ ወክላል የተባለው ፓርቲ ወደ ስልጣን መጥቷል። ወይም አሁን እንደሚታየው እንግዲህ የኦሮሞ ኦፒዲኦ ነው አሁን ደግሞ ሌላ ስም አለው የኦፒዲኦ ፒአርዲኤፍ አመራርም ነው ማለት የኦሮሞዎች የኦሮሞ ፖለቲከኞች የኦሮሞ ኤሊት እንትን ያለበት ቦታ ናቸው። ብዙ የመንግስት ስልጣን ቦታ ላይ ሪፕሬዘንት የሆኑት ናቸው። የሚነገረውም ከአማርኛ ቀጥሎ እጅግ በሰፊ የኦሮምኛ ሆኗል። አገሪቷ ኦሮማይዝ የሆነች የመምጣት ነገሮች አሉ። እሱን ልንወያይበት እንችላለን በሌላ ርዕስ ላይ እና ይሄ ሆኖ ሳለ ምንድን ነው የኦሮሞ ልጆች ወጣቶች ጥያቄ ነው ፊት የመሰለው። ዲሞክራሲ ጭላንጭሉን አይተናል በዶክተር አብይ። መልካም የሆኑ ተስፋ የሚያሰጡ እንቅስቃሴዎች ጀምረዋል። የመጀመሪያው ስድስት ወር አካባቢ እጅግ ብዙዎቻችንን ያው ዲሳርም ያደረገ ነገር ነው። በንግግራችንም ላይ ሌሎች መልክ የምናደረገውን የነጻነት ትግል የዲሞክራሲ የእኩልነት እንትን አድርገናል ማለት ያው ዲሳርም እንግዲህ እንትን ብለናል። መሳሪያ ውርደን የቃልም ሊሆን ይችላል እየተንቀሳቀስን እያለን የዚህ ወጣት ከሌላው ጊዜ ይበልጥ አሁን በመሳሪያ ደረጃ ታጥቆ በእጅም በአጥፊ የሆኑ ኃይሎች እየተመራ ጎረቤቱን መግደል ምንድን ነው ለሚለው ምናልባት እስኪ አናላይዝ አድርገው ብዬ ነው። እና እንግዲህ ምንድን ነው ተጠለፈ የምለው ምንድን ነው ይህ በዚህ እንቅስቃሴ ውስጥ በዚህ እንግዲህ ነው እንትን ነው ጄኒውን ያልኩት። እንግዲህ አንዳንድ ሰዎች ጄኒውን ድሮም ከድሮም ጄኒውን አይደለም ይላሉ። ግን ኦኬ፣ እኔ ግን በጽሁፌ ላይ እንትን አለ፣ ቀናነት አለ፣ ወጣቱ በስራ እጥረት አለበት፣ በወያኔ ጊዜ ብዙ ስቃዎች ደርሶበታል። ይህ በማንኛውም የኢትዮጵያ ውስጥ እንደነበረው የእኩልነት ጉዳይ፣ የነጻነት፣ የስራ ኦፖርቹኒቲ፣ የመስፋት ሁኔታዎች ላይ ባለው ችግር ምክንያት የተነቃነቀ ሀይል ነው። አሁን ለዛ መንገዶች እየተጠረጉ እያለ ከዛኛው ሰላማዊ ጉዞ እጅን ወደ ላይ ከፍ ከማድረግ ወደ በትር ይዞ ሰውን ማስፈራራት እና ከዛም አልፎ ደግሞ ቅሚያ፣ ዝርፊያ፣ ሬፒንግ ምንድን ነው መድፈር የመሳሰሉት የእንስሳ ስራ እንዴት ሊይዙ ቻሉ የሚለውን ነገር ነው እንግዲህ ትንሽ አድሬስ ላደርግ የሞከርኩት። ያ አንዱ ሊሆን የሚችለው ምንድን ነው በእንትኖቻቸው አማካኝነት ነው። በእነዚህ በፌክ በሆነ እውነታነት ባልተመረኮዘ ታሪክ እንዲተርኩ ምሁራን አሉ። በቀላሉ ፊት ለፊት ፕሮፌሰር ስኬን አይነት አሁን ለምሳሌ ፕሮፌሰር ስኬን እንትና ማነው አርቲስቱ በሞት ጠዋት ላይ በማግስት በሬዲዮ በቲቪ በሰጠው እንትን ላይ ኢንተርቪው በሰጠው ኢንተርቪው ላይ የገደለውን እናውቃለን እርግጠኛ ሆኖ ያ ማለት ምንድነው እንትኑ የነስተኞች which is means አማራ ለማለት ነው። እንግዲህ ያ ራሱ የበዝ ወርድ ራሱ አወዛጋቢ ነው አማራ ለማለት ነው። ያ ምንድነው ይሄ ነው ወርድ በቀጥታ ምን እየነገራቸው ነው ለወጣቶቹ? ጎረቤት የምትወደውን የነጻነት አርቲስት ታላቅ ፖፑላር የሆነ ሙዚቀኛ በጣም ልክ ዶክተር ወንድሙ እንደገለጸው የሚደነቅ በወቅቱ መቼም የሙዚቃ ሰው ስለሆንኩኝ ብዙ ስለሱ ሙዚቃ እንትን ታለንት እንትን አለም ግን ኮሜንት ማድረግ አልችልም። ግን በወቅቱ ለነበረው ህዝባዊ ትግል የሚያፋጠን ካታሊስት ሙዚቃ እንትን ብሎ ነበር። ሙዚቃ ያነሳሳል እንደምናውቀው እና አነሳሽ ነው፣ በጣም አነሳሽ ነበር። እና የእሱን መሞት ህዝቡ ወጣቶቹ እንደሚወዱት ስለሚያውቅ ይህንን ተናገረ። እንግዲህ ሌሎችም እነጀዋርም ሌሎችም እንደምታየው ያንን አጋጣሚ ተጠቅመው ህዝቡን ወጣቱን እሳት ውስጥም ከተቱት። እንግዲህ አንደኛ አሁን ደግሞ ምንድን ነው በእኔ ጽሁፍ ላይ ምንድን ነው ዲሞናይዝ ለማድረግ አይደለም የኦሮሞን ወጣት እንዳለ ቀሮ ሲባል እንዳለ ሁሉም ቀሮ ለማለት አይደለም። የተወሰነ ሴክሽኑ ራዲካላይዝድ የሆነዋል ኤክስትሪሚስት ከመስመር የወጣው
እነሱ እንግዲህ ምንድነው ለኔ ፕሮፓጋንዳ ነው የምለው አደገኛ የሆነ የጥላቻ ፕሮፓጋንዳ እየተሞሉ ነው የኖሩት። በተለይ ደግሞ ከአዲሱ መንግስት ወዲህ ምንድን ነበር እንትን ሆነ በጣም የመበረታታት እና የአሮጋንስ ተጨመረበት ፊት እልህ ነበረ ቁጠኝነት እና ለነጻነት የሚሉት ነገር ወይም ደግሞ ለዲሞክራሲ የሚባል ነበር። ወደ በኋላ ያ ለውጡን መስመሩን ለቁ ሃይጃክ ሆኖ ልክ ዶክተር ወንድሙ እንደገለጸው የኤክስትሪሚስት የሆኑ ኢስላሚስት እንትኖችን እያየን ነው። ከዘር ትኩረት ከዘር ታርጌትን ወደ ሃይማኖታዊ ወለ እየጠበበ ነው። እንትኖች ነው ኦሮሞዎችም ተገለዋል እና ኦሮሞ ብቻ አይደለም ኦሮሞ ክርስቲያኖች ተገለዋል። ያ ምን ማለት ነው? ክርስቲያኖች በተለይ ደግሞ ኦርቶዶክስ እሱ ራሱ ያደጉ ነገሮች አሉ። አንድ ክርስትና የእንትን ማለት ነው እንደምናውቀው ከዛ ምድር ላይ ከምስራቅ ኢትዮጵያ ለማጥፋት ነው ከምስራቅ አፍሪካ። ሁለተኛው ደግሞ ምንድን ነው እንደሚታወቀው በተለይ የኦርቶዶክስን ሃይማኖትና ያየነው እንደ በኢትዮጵያ አንድነት ላይ ኢትዮጵያን በተመለከተ የአንድነት ሉዓላዊነቷ ላይ በታሪክም ሲታገል የኖረ እንትን ነው ቦዲ ነው የሃይማኖት ተቋም ነው። ያ ደግሞ ብዙ ጊዜ ከባንዲራዋ ጋር ስስር ያለ የኢትዮጵያ ኦርቶዶክስ ቸርች እና ያንን ማፍረስ ማለት ኢትዮጵያዊነትን ማሳነስ፣ ኢትዮጵያዊነትን ማቆሸሽ፣ ኢትዮጵያዊነትን ጥርግ አድርጎ ከዛ አካባቢ ለማውጣት ነው። ግን አንድ መጨረሻ ደግሞ ወደኋላ ለዶክተር ወንድሙ ጊዜ ይሰጣለሁ። ሌላው ምንድን ነው አንድ ያልተረዳር አሁንም ልረዳው የምሞክረው ምንድን ነው እቺ ሀገር በጣም ታጓጓለች። አሁን እየታወቀ የሚመጣው ያቺ ምስራቅ አፍሪካ ምን በታሪክ የምታኮር ሀገር ናት። ለጥቁር ነበር ብላክ ላይቭስ ማተር የሚለው ላይ እንኳን በእንቅስቃሴያቸው ላይ የኢትዮጵያን ባንዲራ ይዘው ጧቻለሁ። ብላክ ላይቭስ ማተር ላይ እኮ እዛ ሀገር እኮ ጥቁር እኮ አንድ ወቅት የመቼም ኃይል የመጣ ነው የሰለጠነ የምቅድም እንዳለው ዶክተር ወንድሙ የሰለጠነ ሲቪላይዜሽን ለምሳሌ አክሱማይት ሲቪላይዜሽን ለ900 ለ800 ዓመት የነበረውን ያየው እንደሆን የላቀ ነው። እና የሚያስቀኑ ታሪኮች ያሉበት ነገር ነው። እና እነዛን ለማፍረስ የሚፈልጉ ኃይሎች አሉ። በግልጽ ልትሄድ ሌሎችም ከአባይም ጋር በተገናኘ ምስራቅ አፍሪካ አካባቢ ያሉት ኃይሎች እስልምና ኃይሎች የኢትዮጵያን ጥንካሬ አይፈልጓትም። አንደኛው ከጥቅማቸው ነው፣ ቀጥታ ጥቅማቸው ነው። እና ኢትዮጵያን የሚቀናባት ኃይል የውጭ ኃይል በጣም ከፍተኛ ነው። ያንን ህዝባችን ተጠንቅቆ አልተረዳም። ክፋቱ ደግሞ ከውስጥም ደግሞ እነዚህ የውጭ ኃይሎች የሚኮተኮታቸው ጠላቶች እየበረከቱት መጡ። እኛም በዚህ ጊዜ ከፋ ደረጃ ላይ እንደርሳለን ብለን አለ መገመታችን ነው። አሁን ነው ዌክ አፕ ሆኑ በጣም የመጣው አሁን ነው። እዛ ሀገር ውስጥ ብቻ ጥናቴ ላይ እንዳየኸው ቄሮ አቶምና ቄሮ አብሮን ብዬ ለየኋቸው። ያው ቄሮ እዛ ውስጥ ያለውን የምናውቀው ነገር ነው ቀጥታ ኢንፎርሜሽን። እዚህ ነው ተመልከቱ በሰለጠነው ዓለም ውስጥ በቅድም ለተከታተላንት ወደ ሲያትል እዚህም ምድር ለንደን አካባቢ የተደረገውን ዋሽንግተን ማን ነው ው የተለያዩ ከተማዎች ዩናይትድ ስቴትስ ውስጥ እንትንም ደግሞ ካልጋሪ ካናዳ ውስጥ ያሉ ከተሞች ውስጥ የኦሮሞ ልጆች ለምን የሚሉ ለማመን የሚያስቸግር ነበር። በየቤተ ክርስቲያን ኢትዮጵያ ለተሰባሰቡበት ቦታ ሻማ በሚያሩበት ቦታ ይሄ ጠብ የሚፈልጉ እንደልብ የሚሉ እንደልብ የሚሉ በኢትዮጵያዊነታችን እንድናፍር እየሆንን እኮ ነው። አሁን ያለው እኮ አዝማ ነው። ይህን እንግዲህ አብዛኛው ዩዝ ነው ያልኩ ቀይሮ አብሮ ድምለዋለ እና ያንን ነው ማጥናትና እንዴት አድርገው ከአሁኑ ማቀጨጭ እንዳለብን እና ሙሉ ለሙሉ አናጠፋውም። እብሪተኞች ይኖራሉ ምንጊዜም ግን የህግ የበላይነት ቢኖርና ለህግ በአውሮፓ ላሉ የህግ ተቋማት እንድናሳውቅ ጥሪ እንዲሆን ብዬ ነው ጽሁፍ የጻፍኩት። አስጊ ሁኔታ ነው። ጄኖሳይድ ተፈጽሟል። አሁን ቅድም የጄኖሳይድ ምንጮች የሚል ነገር ጄኖሳይድ ኦልሬዲ ተፈጽሟል። በጽሁፌ ላይ ለመግለጽ እንደሞከርኩት ይሄ አንድ ዩናይትድ ኔሽን ያወጣውን ፍሬምወርክ የሚባል መዋቅር አለ። ጄኖሳይድ መፈጸሙን አለመፈጸሙ ኢቫሉዌት የምታደርግበት ኢንዲኬተሮች እና ደግሞ ምንድን ነው ሪስክ ፋክተሮች አሉ። እነዚህም በሙሉ አገለባብቼ ብዙ ገጽ ነው ለማቀናበር የሞከርኩት። ምንድን ነው ጄኖሳይድ ተፈጽሟል ወይም ደግሞ ምንድን ነው እንዳለው የህዝብ እልቂት ወይም ደግሞ እና ወደፊት የሚፈጸማል ሰርቴን የሆንኩት ነገር ነው። ከዛ ግን ይሰሙራል። ግን ከጽሁፉ አኳያ ከኢንዲኬተሮቹ ከሪስክ ፋክተሮቹ እንደተነስቼ ድንገማ ምንድን ነው ይሄ አሁንም ይፈጽማል ኤክስፐስ ምክንያቱም ዝግጅቱ ተጠናክሮ የመሳሪያው ዝግጅት አለ። ከፈለጋችሁ ወደ በኋላ ላይ ለምሳሌ ማብራራት ይችላሉ። ይሄ የአርምድ ኮንፍሊክት አንዱ ምንድን ነው? እዛ አካባቢ ኦሮሞ ከየብስ ጦርና ከሩሲ የአርምድ ኮንፍሊክት አለ። ይሄ ምንድን ነው? አንድ ትልቅ ሪስክ ፋክተር ነው፣ ኢንስታቢሊቲ የሚፈጠር ነው። ከዛ ይሄ ብዙ የሰብአዊነት ጥሰቶች አሉ፣ የዓለም አቀፍ ህግን የመጣስ ነገር አለ በዛ ክልል ውስጥ። ሶስተኛው የነው ምንድን ነው? ዊክነስ ኦፍ ስቴት ስትራክቸር ነው፣ የመንግስት ተቋማት ድክመት አለ። ሌላው ደግሞ ሞቲቭስ ኤንድ ኢንሴንቲቭስ የሚባል ነገር አለ። ሞቲቮቹ ምንድን ነው? በቀጥታ እነዚህ ኤሊየን የሚሏቸው በአድ የሚሏቸውን ነፍጠኛ የማጥፋት ነገር ነው ከዛ ክልል ውስጥ። እና ሞቲቭ እና ኢንሴንቲቭ አለ። የመግደል ፍላጎቶቹ በግልጽ እኮ ተጽፈዋል እኮ፣ ማኒፌስቶ አለ እኮ። ሌላ ካፓሲቲ ቱ ኮሚት አትሮሲቲ ክራይምስ የሚባለው ካፓሲቲውን አይተነዋል እኮ። በእንጨትም ቢሆን በማሽትም ቢሆን ካፓሲቲያቸውን አይተነዋል፣ እነዚህ የቀሮ ሀይል። ሁለተኛው ሌሎች መከላከያ ሀይል እንኳን የለም እነዚህ ህዝብ ይሄ ምንድን ነው? አብሰንስ ኦፍ ሚቲጌቲንግ ፋክተርስ የሚባለው አለ። ሰዎች እንኳን የሚጠለሉበት ቦታ እስከ ማጣት እኮ ነው የደረሱት እኮ። ምንት ይሄ እንግዲህ የሚሆነው ምንድን የመጨረሻ ደሃ የሆኑትን እዛ አካባቢ የሚኖረው ነው እነ ኦሮሞ። ግን ኦሮሞ ሆኖ ደግሞ ምናልባት ያው እንደተባለው የኦርቶዶክስ ክርስቲያን አባል ሊሆን ይችላል። እና እነዚህ አሉ፣ እነዚህ ኢኔብሊንግ ሰርከምስታንስ ትሪገሪንግ ፋክተርስ የምላቸዋል ወደ 17። እነዚህ ሁሉ ዘርዝሬ አናላይዝ አደረገው እዚህ ጽሁፌ ላይ። ኦልሬዲ እነዚህ ነገሮች አሉ። ፕሪኮንዲሽን ማለት ምንድን ነው? ቅድመ ሁኔታዎቹ አሉ እንደገና ይሄ ነገር ለመፈጸሙ። እና አሁን ምንድን ነው የሚጽፍ ዋና መልካችነቱ? አንደኛ ሁለት ነገር ነው። አንደኛ ጄኖሳይድ መፈጸሙንና የህግ የበላይነት እንዲኖር በህግና የሰቡ ተጠያቂ እንዲሆኑ። ጥሩ ጅምሮች አሉ፣ ወደ 5000 ታስረዋል ይባላል። እነሱም በእርቅ ሳይሆን በገዳ ስርዓት የሚባል ነገር አይደለም። የህግ የበላይነት መስፈን አለበት፣ መታፈር አለባቸው፣ ጥብቅ የሆነ እርምጃ ሊወሰድባቸው ይገባል። የተጎዱትን ደግሞ ይካሱ ሲካፋቸው። ሌላ ሁለተኛው ምንድን ነው? ይሄ እንደ ዎርኒንግ ሲስተም ይሄ አሁን ጽሁፍ ውስጥ ያወጣቸው ምንድን ነው? ማስጠንቀቂያ ነው። እና ለፕሪቬንቲቭ የሆኑ ነገሮች ምን መወሰድ እንዳለባቸው እነዚህ ሰዎች ተመሳሳይ እጣ እንዳደረሰባቸው ምንድን ነው ማድረግ ያለብን የሚለውን መጽሁፌ ላይ ለአብራራ የሞከርኩት። ግን እንግዲህ ስንነጋገር ብድግ ማድረግ ይችላለሁ ሌሎች በዝርዝር ካስፈለገ።
አመሰግናለሁ ፕሮፌሰር። ዶክተር ወንድሙ መቼም እንግዲህ አብራችሁ በጋራ እንደምትሰሩ ስለማውቅ ይህንን የጥናት ጽሁፍ በመሐከላችሁ እንደሚሸራሸር እርግጠኛ ነኝ። እኔም ጋር እንኳ ደርሷል እንኳ እናንተ ጋርና፣ ዶክተር ወንድሙ ይሄ የጥናት ጽሁፍ እንዳቀረቡት ፕሮፌሰር ግርማ ጄኖሳይድን ያሟላሉ የሚሏቸውን ነጥቦች በእርስዎም አመለካከት ያሟላሉ? እነዛን ለጄኖሳይድ ኳሊፋይ የሚያደርግ ግድያን ዶክተር ፕሮፌሰር የጠቀሷቸውን ነገሮች ያሟላሉ? በእርስዎም እምነት ጄኖሳይድ ነው ይላሉ? በዛውም አያይዘው ሁለታችሁም ስትናገሩ የሰማሁት መስሎኛል ካልተሳሳትኩ፣ ምልክቶች ነበሩ፣ ቀደም ብለው የተለያዩ ምልክቶች ነበሩ፣ እነዚህ ምልክቶች ከታዩና አሁን እናንተ ጄኖሳይድ ነው የምትሉት ከተፈጸመ ለምንድን ነው እነዛን ምልክቶች ትምህርት ሆነውን እንድንዘጋጅበት ያልሆነው? ምንድን ነው ችግር የነበረው?
በመጀመሪያ ደረጃ ይሄ ጽሁፍ በጣም ጥልቅ የሆነ የመጀመሪያ ሳይንቲፊክ የሆነ ወይም ደግሞ በሳይንስ በህብረተሰባዊ ሳይንስ አመለካከት የተደገፈ በምሁር እጅ የተጻፈ ነው። እኔ ይሄንን ጽሁፍ ደጋግሜ አነበብኩት፣ አንድም ጊዜ ሳይሆን ሁለቴም ያነበብኩበት ሁኔታ አለ። በመጀመሪያ ደረጃ ይህን ጽሁፍ ብሎጌ ላይ ለማድረግም እንዲያመቸኝ ለማድረግና እንዴት አድርጌ ምኑን ከምን ጋር የት ጋር እንዴት ጋር መቀመጥ እንዳለበት ለማስተካከል ለራሴ ብሎግ እንዲሆነኝ ስል እንደገና ውስጡ ገብቼ ማየትም ነበረብኝ። በእውነቱ ጽሁፉ ጥሩ ደወል ነው። ጥሩ ደወል እና ምክንያቶችን ለመስጠት የሞከረ ምን እንደሆነ የሚያሳይ ጽሁፍ በመሆኑ እያንዳንዱ ኢትዮጵያዊ እኔ በፌስቡክም በትኛዋለው ብሎጌ ላይም አለ ቦርከናም አውጥቶታል፣ ኢካዴፍም አውጥቶታል፣ ሌሎች ዌብሳይቶችም ሼርም እንደሚያደርጉት ወይም ደግሞ እንደሚበትኑት እያየሁት ነው። እና ጥሩ ጽሑፍ ነው። ይሄ ጽሑፍ ለአንዳንዶቹ እውነቱን ለመናገር የኩርሶ መድኃኒት እንደ መጋት ነው። ምክንያቱም ሀቅ በጣም ትመራለች። በጣም 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 ነው የምትመራው። ጄኖሳይድነቱ ለጄኖሳይድነቱ ወይም ደግሞ ለዚህ ለዘር ማጥፋት እንትኑ አንድና ሁለት የለውም። እና እኮ ታሪክን ብቻ መከታተል ነው ያለብን። ለምሳሌ እንዲያው ታሪክን እንኳን ብናየው የዘር ማጥፋትን እንትን ብንመለከት በፊት ቃሉ ከመምጣቱ በፊት ሰዎቹ በደንብ ከመዘርዘራቸው በፊት አንድ ማነበረ ስሙን ረሳው ቃሉን የተጠቀመበትን ሰው
ኮሊሽ ራፋኤል
እሱ ከመጠቀሙ በፊት ቱርኮች የአርመኖችን መሬት ከመቀማት ባሻገር ህዝቡን ጨርሰውታል። ህዝቡን የአርመን ግዛት ወይም ደግሞ በኮንስታንቲኖፕል የምትባለው ዛሬ እስታንቡል የምትባለው ሀገር እንትን ከተማ እስከምትያዝ ድረስ አርመኖችን በጣም አጥፍቷቸዋል። እንዲያው በቃ የተረፉት በዓለም ተረይተዋል። ምናልባት እንዲያው በክምችት ከምችት ብለው አንድ ላይ ሰብሰብ ብለው የተገኙት ራሻ ውስጥ የራሻ ግዛት ውስጥ የነበሩት አርመኖች ናቸው። ዛሬ እንደ መንግስት አርሜኒያን ተብለው ትን ብለዋል። የቀሩት ሌሎቹ ደግሞ በዓለም ከተሰደዱት ውስጥ እንዲያውም ኢትዮጵያ ውስጥ ገብቶ የተረፉ ነገር አለ። እዚህ ጋር አንድ ነገር እንዲያው ልበል ወጣ ብዬ ከፕሮፌሰር ግርማ ወረቀት ባሻገር ስለዚህ ስለ አርመኖች መናገር እፈልጋለሁ። አርመኖች መጀመሪያ ኢትዮጵያ ሲመጡ ያው ጥገኝነት ተሰጥቷቸው ምን የሚል ከሌላው ነጭ ለየት ባለ እንትን ታቱ ተደርጎላቸው ምኒልክ ማለት ነው እንዲኖሩ የተፈቀደ ልክ ነጭ ላይ ከአድዋ ጦርነት በኋላ በጣም እንትን ሲሉ አርመኖቹ ገለጥ አድርገው ነበረ ምን የሚያሳዩት ከሌላው ጋር እንዳይወንድ እንትን እንዳይሉ። እና በኃይለ ሥላሴ ጊዜ እነዚህ ሙዚቀኞች ነበሩ። መጀመሪያ የክብር ዘበኛ ሙዚቀኛ እንትን ሲል እነሱ ነበሩ። እና የቱርኩ መሪ ሲመጣ እነሱ ስለነበሩ ኢትዮጵያውያን ገና ስላልሰለጠኑ በደንብ በሙዚቃ እነሱ ነበሩ። እና ቦሌ ዓለም አቀፍ ማረፊያ ነው መሰለኝ የትኛው አይሮፕላን ጣቢያ እንደሆነ አላውቅም። የቱርኩ መሪ ሲመጡ ቡሬ ነው መሰለኝ የቱርኩ መሪ እንደመጡ እነዚህ አርመኖች የኢትዮጵያን ሰንደቃ የኢትዮጵያን መዝሙር ዘምረው ቱርኩ ጋር ሲደርስ አልዘምርም አሉ። እና ትልቅ ኢምባራስመንት ነበረ። ይሄ በታሪክ የተንተን ያለ ነው። እና የቱርኮች እንደዚህ አይነት ጠፍተዋል ማለት ነው። ናዚ ጀርመኖች አገራቸውን ከዕብራውያንና ከጅፕሲዎች ለማጽዳት ያደረጉትን ጭፍጨፋ በመጽሐፍ በማንበብ በፊልም በማየት አይተነዋል። ያየነው ነው። ይሄ ምልክት ኢትዮጵያ ውስጥ ነበረ። የፕሮፌሰር ጽሑፍ ይሄ ምልክት ነው አንዱ የሚያሳየው። ሁቶች ቱሲዎችን ለማጥፋት ያደረጉት የግብ ጭፍጨፋ በእኛው እድሜ ለመመስከር በቅተናል። ያ ምልክት ኢትዮጵያ ውስጥ ተደግሟል እንዳለ ነው ምልክቱ ያለው። ፕሮፌሰር ግርማ እዚህ ጽሑፍ ውስጥ ገብተው በደንብ አሳይተዋል። ለምሳሌ የሁቱን አስሩን ትዕዛዛት በደንብ እንዲያው ነካ አድርገው በደንብ አድርገው ገልጸውታል። አስር ትዕዛዛት አሉት እና የሚገርም ነው። ሌላው
ዶክተር ወንድሙ አንዴ ላቋርጠውትና አንድ አድማጭ የግድ መጠየቅ አለብኝ ብሏል። አየር ላይ ነውና ብዙ ጠበቀ። አንዴ እሱ ይጠይቅና የሱንም ጥያቄ አጨምረው ያቺንም የጠየቅኳችሁን ለታችሁም ለምንድን ነው እነዚህ ምልክቶች ከነበሩ ይሄንን ጭፍጨፋ ማስቆም ያልቻል ነው የሚለውን ታያይዙና ትቀጥላላችሁ። እርስዎ ይቀጥላሉ ዶክተር ወንድሙ። አሁን ጥያቄ ወንድሜ ይቀጥል። አላሁንም
እሺ አላሁ
አሳጥረህ ግን
አሳጥሬ ነው።
እሺ ቀጥል።
ጥያቄ ኢምፖርታንት ነው ወይ ደግሞ ሊቀር ይችላል።
ቀጥል።
ጥያቄው ምንድነው? ፕሮፌሰር ግርማም ሁለቱም ላይ ያነሱት ላይ የቄሮ መጠለፍና የመንግስት ምንድነው የመንግስት ደካማነት ነው የሚላለ ነገር ግን አሁን ይሄ ነገር ይሄ የዘር ማጥፋት በዘር ማጥፋት ሁሉም መንግስት ካልተካተተበት መንግስት አካላቶች መንግስት ምቀጥታ መንግስት የብልጽግና በዛው ውስጥ ያሉ አካላቶች ካልተካተቱበት መንግስት ኃይል ከሌለበት አመራሮች ከሌሉበት እንደማይስተካከል ነገር ግን አሁንም እንምለው
እኔ ተረጉሙ እኔ እንትን ለዋለሁኝ አይሰሙትም
ለቻርስ ጥያቄ
ጨርስ
ጥያቄ አሁን የመንግስት ምክንያት በመንግስት አካላት ውስጥ እንዳሉበት መንግስትም አምኗልና አሁን በአዲስ አበባ ላይ የኦሮሚያ ዜግነት ቢሮ የሚል ኦሮሚያ ዜግነት ቢሮ በአጠቃላይ ተከፍቷል ለምን በአዲስ አበባ ውስጥ የመላ የቢሮዎች ከተማ ስለሆነች ለምን የአማራ ዜግነት ቢሮ የለም ለምን የትግራይ ዜግነት ቢሮ የለም ለምን የአማራ ሌሎቹ ቢሮ ዜግነት ሁለተኛ በየአንዳንዱ ሴክተር ውስጥ ከመንግስት ሴክተሮች ውስጥ የኦሮሚያ ዲስክ ቢሮ ድሮ የወጣት ፎረም እንደሚባለው የኦሮሚያ ዲስክ ቢሮ የኦሮሚያ ተናጋሪዎችን እያስገባ ነው። ይህም በአዲስ አበባ መስተዳደርና በኦሮሚያ እየተደረገ ነው። ምክንያቱም የዘረኝነት ልቂት አዲስ አበባ ውስጥ ተጀምሮ አዲስ አበባ ውስጥ እንዲያልቅ እንደተሻሸመና መንግስት እየሰራበት ያለ ነው እንጂ የመንግስት ድክመት አይደለም የሚል ነው። ይህንን አብረው እንዲመልሱልኝ ነው።
ኦኬ
ለመጨመር አንድ
ይበቃል ለኔ ጌታ ይበቃል ሁለቱን ከመለሱ በቂ ነው። ዶክተር ወንድሙም ፕሮፌሰር ግርማም ጥያቄውን አልሰማችሁም መሰለኝ በቀጥታ
አልሰማችሁም።
ኦኬ እንደዚህ ነው ያለው አድማጭ ነው የሚሰማው እናንተ እንግዲህ በኔ ስልክ ስለገባችሁ አልሰማችሁትም። ምንድነው ሁለት ጥያቄ ነው ያቀረበው። አንደኛ ሁለታችሁም ስትናገሩ የመንግስት ደካማነት ይላል ጽሑፉ ላይ እናንተም ጠቅሳችሁታል ካሉት ክራይቴሪያዎች አንዱ የጄኖሳይድ ክራይቴሪያዎች አንዱ የመንግስት ደካማ ሮል ነው ይላል። ያ ግን ኢትዮጵያ ውስጥ አይደለም እኔ እንደገባኝ ነው ከተሳሳትኩ አይደለም ኢትዮጵያ ውስጥ እንደውም መንግስት ውስጥ ያሉ የመንግስት ባለስልጣኖችም ኢንዳይሬክትሊ ሆነ ዳይሬክትሊ እዚህ እንትን ውስጥ ተካፍለው ነበር። አን ሁለተኛው ጥያቄ ደግሞ አዲስ አበባ ጀምረን ሻሸመኔ ጀምረን አዲስ አበባን ጨርሰዋለን ባሉት መሰረት አዲስ አበባ ውስጥ የሁሉም ኔሽን ናሽናሊቲስ ከተማ የሆነችውን የኦሮሚያ ከተማ ለማድረግ በተለያዩ አርመኛ እንተም ከተሳሱ በተለያዩ ምንድነው እሱ ቢሮዎች ውስጥ የኦሮሚያ ወጣቶችን በማስገባት ላይ ናቸው። አዲስ አበባን የኦሮሚያ ለማድረግና ልክ እንደ ሻሸመኔ አይነት ወደፊት ችግር ለመፍጠር በዝግጅት ላይ ናቸው። ይሄ ራሱ ካሁን
የኦሮሚያ እንትን ቢሮ የኦሮሚያ እንትን ክልሎች የሌለባቸው ለኦሮሚያ
ሌላ የለም የኦሮሚያ ወጣቶች የኦሮሚያ ምናምን እየተቋቋመ ነው። አዲስ አበባ የሁሉም ከሆነች ለምንድነው ያማራው የሌላውም የሌለው? ይሄ ነገር እንደሱ ነው የገባኝ ነው። እና ይሄንን እንግዲህ ምንድነው ኦሮሚያ ለማድረግ ነው አዲስ አበባንምና አሁን የሚታዩት ምልክቶች በአብዛኛው ይሄን አደጋ የሚያጠናክሩ ናቸው ነው መሰለኝ። እንግዲህ ሐሳቡ ነው እኔ ይገባል
በትክክል በጽሑፍ ላይ አለ ግን ዶክተር ወንድሙ ቀጥል
እኔ ዶክተር ወንድሙ ቀጥልና ይቀጥሉና ለምንድነው ምልክቶቹ ከነበሩ ይሄ አደጋ ሊደርስ የቻለው እና ከዛ የልጁንም ጥያቄ ሁለቱን ከቻሉ
እሺ። ወደ ጥያቄው ወደ ሁለት ሶስት ጥያቄዎች መመለስ ያለባቸው አሉ። እነሱን ለመመለስ ተመከረ በፊት እንዲያው ከዚህ እንትኑ ውስጥ ያገኘሁትን ቁም ነገሮች መሃል አንዱ በጣም ስትራይክ ወይም ደግሞ በጣም እንትን ያለኝ የፖል ሄንዝ ደብዳቤ በጣም ነው የገረመኝ እና እውነት ነው ደግሞ አንብቤዋለሁ ከዚህም በፊትም አሁን ደግሞ ልክ ነው የሆነው እና የኦሮሞ ጥልቅ ምሁራን ጥልቅ ብሎ የተመራመሩ ምሁራን ዝም ብለዋል። በነገራችን ላይ ደንግጠዋል እንደኛው ቆም ብለው ዝም ብለዋል። የፖል ደብዳቤ ምን ይላል መሰላችሁ? ኦነግ የዞረበት የፈጠራ ታሪክ ፈጥሯል ይላል። ኦነግ የኦሮሞ ህዝብ በሚኒልክ እንግሊዝ እንደደረሰበት ይተርካል ግን ምንም አይነት ለእንግሊዙ ማስረጃ አያቀርብም ይላል። ለማንኛውም
ተረታቸውን እንደፈለጉ ለራሳቸው ይተርጉሙት ለራሳቸው ታሪክ አርገው ያዙት ግን ሌሎች ኢትዮጵያውያን ላይ የፈጠራ ታሪካቸውን ሌሎች እንዲቀበላቸው ማስገደድ አይችሉም ይላል። አብዛኛው የፈጠራ ታሪካቸው ደግሞ ከአፈ ታሪክ ላይ የተወሰዱ ናቸው ይላል። እነሱ አንድ የረሱት ነገር ሀቅ በታሪክ አለ ይላል። ይሄ ነው አንጀቴን ያራሰው። በኢትዮጵያ ውስጥ እነሱ አዲሶቹ ናቸው። አውሮፓውያን በሰሜን አሜሪካ፣ ነጮች በደቡብ አፍሪካ የበለጠ ጊዜ ከኦሮሞች ኢትዮጵያ ውስጥ ከኖሩ የበለጠ ኑሯል ብሎ አፍርጦታል። እውነቱ ይሄ ነው። እነሱ ራሳቸው ወረው በያዙት መሬት ውስጥ ሌላውን መጤ ማለታቸው በጣም የሚገርም ነው። አብረን ብንኖር ይሻላል አብረን ብንኖር። የነሱ ምሁራን ግን ምሁራን የተባሉት ሀፍዴክ ሊሉታል ፈረንጆቹ፣ እንደ ሕዝቅኤል ገቢሳ ያሉት እኔ ምሁርነታቸውን በጣም ያጠራጥረኛል። ኦሮሞ የመጀመሪያው ሰው ነው። ከውሃ ውስጥ ነው የወጣው። ከውሃ ውስጥ ወጥቶ ሲቆም ዋቃ አይቶት ኦሮሞ አለው። ኦሮሞ የመጀመሪያ ስሙ ነው። ከዚያ ልጅ አይት ካየው በኋላ ጾታ አልነበረውም፣ ስለዚህ ለሁለት ሰነጠቀው ይላል። እንዲህ አይነት ምሁራን ነው ያላቸው። እንደነዚህ አይነቶች ናቸው ሂድ ፍለጣው ግደለው ጨፍጭፈው ኦሮሞ ያልሆነውን የሚሉት። ኦሮሞ ያልሆነው ማን ነው ነው የኔ ጥያቄ። ኦሮሞ ያልሆነው ማን ነው? አህመድ ኦሮሞ የለበትም? ፕሮፌሰር ግርማ ኦሮሞነት የለበትም? እኔ ኦሮሞነት አለብኝ። ማናችንም ዘራችን ተደባልቆ አንድ ሆነናል። ያችን ረስተዋል። ይህንን ግን የሚጠቀሙት ሰዎች ለዓላማቸው ለእርኩስ ዓላማቸው ነው። የአድማጭ ጥያቄ ምልክቱ ከታየ ምንድን ነው ሁኔታው? መንግስት ደካማነት የሚለው ነው። አዎ መንግስት ገና አልለየለትም። ገና እውነቱን ለመናገር አንደኛ ይሄ የሚጠበቅ ነው። አገራችን ውስጥ የተካሄደው አብዮት አይደለም ወይም ደግሞ ሪቮሉሽን አይደለም። ሲስተሙ እንዳለ ምንም ያልተቀየረ ወያኔዎች የዘረጉልን የዘር ስርዓት ነው አገሪቷ ውስጥ ያለው። ህገ መንግስቱም ዘረኝነትን የሚያራምድ ህገ መንግስት ነው። ሪቮሉሽን ሳይሆን ሪፎርም ነው የሆኑት። መንግስት ስልጣን ላይ ያሉት እነዚያው ወያኔ ጊዜ የነበሩት ባለስልጣኖች ናቸው። ግን ከዚያ ለየት ያሉ ሪፎርም ወይም ደግሞ ትንሽ ባዝጋሚ ሂደት አገሪቱን ከማለት ለማዳን ህዝቡን እንዴት ነው በመደመር በሚለው ፍልስፍና ያለው ሳይሄድ ወይም ደግሞ ሳይለወጥ አስቀያሚው ፓርት ሳይለወጥ እሱኑ ጠጋግ ነው የጥገና ለውጥ ነው የተደረገው። በዚህ የጥገና ለውጥ ላይ ማን ነው ደግሞ የበላይነቱን የያዘው? ጠቅላይ ሚኒስትሩም የፕሮፌሰር ጽሁፍ ውስጥ ኦሮሞ ናቸው። የመከላከያ ሚኒስትሩም ኦሮሞ ናቸው። ቁልፍ ቦታዎችን ኦሮሞዎች ይዘዋል እና እዛ ውስጥ ያሉት አክራሪዎችም ተሰግስገዋል። እነዚህ አክራሪዎች ጥፍር ሲነቅሉ የነበሩት የወያኔ አገልጋዮች የነበሩት መቼ ቅጣታቸውን ተቀበሉና ነው? መቼ እንደ ሳውዝ አፍሪካ ወይም ደግሞ እንደ ደቡብ አፍሪካ መቼ የእርቀ ሰላም ወረደና ነው? መቼ ሂሳብ ተወራረደና ነው? ሂሳብ ስላችሁ የመበቃቀል ሳይሆን ጥፋተኞቹ እንዳሉ ከነ ጥፋታቸው እንደ ሹመት ሆኖ ቁጭ ብለዋል። ምናልባት ወደ መቀሌ የሄዱት ብቻ ናቸው ከኢህአዴግ ክንፍ የተቀሩት እንዳሉ ናቸው። ወይኒ ቤትም ሲቅንስ ወያኔን ደግፎ ሲቀጠቅጡ ሲጨፈጭፉ የነበሩት እንደዚሁ ናቸው። አማራ ውስጥም ያሉት እንደዚሁ ናቸው። ኦሮሞ ውስጥም ያሉት እንደዚያ ናቸው። እነዚያ ደግሞ ለአክራሪዎቹ እንደ ከሰል፣ እንደ እሳት፣ እንደ ነዳጅ ናቸው። እዛ ውስጥ ቁጭ ብለዋል። መቼ ተጣራና የተጣራ ነገር የለም። ልክ ነው። የመንግስት ባለስልጣናት መሃል ይሄንን አላማ የሚያራምዱ አሉ። ያንን በደንብ ነው መንግስትም ደግሞ ደካማም ቢሆን ቢደክመም እነሱን ለመናገር ቢደክሙም አንዳንዶቹ ቀና አስተሳሰብ ያላቸው እነዚህን ለመንትን ለማለት እየሞከሩ ናቸው። ግን ትልቅ ቦታ ላይ የተቀመጡ አሉ፣ የተደበቁ አሉ፣ ዝም ብለው እዛ ውስጥ የሚቦረብሩ አሉ፣ የተዘጋጁ አሉ፣ በኋላም የገቡ አዲስ ሰዎች አሉ። የተፈናቀሉት ከሌላ ቦታ ከሶማሊያም ይሁን ከሶሞላ የተፈናቀሉት ግማሾቹ አዲስ አበባ ውስጥ ናቸው። መጥተው ቤት እንደነገሩ የተጠለሉት የኦሮሚያ መንግስት የሰጣቸው ወይ በጅማ ወይ እንትን አይደለም ያሰፈራቸው፣ አዲስ አበባ አካባቢ ነው ያሉት በሆላ። ስለዚህ አደጋው አሁንም አለ ማለት ነው።
በጣም ጥሩ ዶክተር ወንድሙ አሁን እንግዲህ ግማይ ሰዓት ቀርታናለች። አጫጭር ጥያቄ ጠቃቸዋለሁ። እንግዲህ ፈጠን እያንጠቀምበት ዶክተር ወንድሙ ምን ጥያቄ አብሮ ይመልሳሉ? የአዲስ አበባ ጥያቄ ተነሳ። አሁን ዶክተር ወንድሙ ከሶማሌ የተፈናቀሉትን አዲስ አበባ ዙሪያ ያሰፈሩ ነው ብለዋል። አሁን የጠየቀው አድማጫችንም የአዲስ አበባን ሁኔታ በተለይ አንስቶታል። የኦሮሞ ወጣቶች እኮ ማህበር ወዘተ የኦሮሞ ዚ ኦሮሞ ይቋቋማል። ለምንድን ነው አዲስ አበባ የሁሉም ከሆነች ለምንድን ነው የሌሎቹም የሌለው ሲል ሰምቼው ነበር። አሁን እኔ አያይዤ የምጠይቃቸው ቅድም የተባለውን ምልክቶች ታይተው ነበር የዘር ማጥፋት ሁኔታዎች የሚለውን በተመለከተ እስክንድር ነጋ አውሮፓና አሜሪካንን ሲዞር ባለፈው አሁን በቅርብ አደረገው ላይ ከቄሮ ውስጥ እንደዚህ ነው ያለው። ከቄሮ ውስጥ ጥቂት የሆኑ ሁሉንም ቄሮ አይደለም አክራሪዎች የዘር ማጥፋት አደጋ ሊያደርሱ እንደሆነ ምልክቶች አሉ ብሎ ለኢትዮጵያኖች ብቻ ሳይሆን ለዓለም ለአሜሪካን ውስጥ ለዩናይትድ ስቴትስ ኮንግረስ እና ለሌሎችም ኢንፎርሜሽኑን አቅርቧል፣ ለዓለም አቀፍ ድርጅቶችም አቅርቧል። እስከዚህ ድረስ ተሂዶ ነበረ አደጋው እንዳለ። አሁን ግን የምናየው ምንድነው? ራሱ ይሄንን አደጋ ያመለከተው ሰው እስር ቤት ገብቷል። አንድ እሱ ነው ሊገባኝ አልቻለው። ሁለተኛው ጥያቄ ምንድነው? በዛው እንትመልሱት ዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴር ጦርነትን የሚጠሉ ናቸው፣ ፍቅርን ሰላምን ነው ሁልጊዜ የሚሰብኩት አምናምናቸው ናቸው። አንድ ጊዜ ሲናገሩ በእስክንድር የተነሳ ጦርነት ውስጥ እንገባለን ያሉት ግርም ብሎኛል። አልፎ ተርፎ እሳቸው ጋር በኔ እምነት የሚስማማ ቢኖር የእስክንድር አዲስ አበባ የሁሉም ነች፣ ኢትዮጵያ የሁሉም ነች ነው የሚሉት ጠቅላይ ሚኒስትራችን። ኢትዮጵያ የሁሉም ነች፣ ለዚህ ነው የሚታገሉት። እንደሱ ከሆነ ለሳቸው የሚስማማው እስክንድር ነው። ግን እስክንድር የአዲስ አበባ ጥያቄን አንስቶ አዲስ አበባ የኦሮሞ አይደለችም፣ የአማራ አይደለችም፣ የጉራጌ አይደለችም፣ የትግራይ አይደለችም፣ የኢትዮጵያው በሙሉ ነች ብሎ ሲነሳ ማሳደድ የሚደርሰው በሱ ላይ ነው። አንድ ፋክት ይዛችሁ ተናገሩ፣ ምክንያቱም እናንተ ምሁራን ናችሁ። ፋክትን ይዛችሁ ፋክቱ ምንድነው? ካልተሳሳትኩ በስተቀር ኢትዮጵያ ውስጥ ያሉ የኦሮሞ ድርጅቶች በሙሉ ከዶክተር አብይ ኦፒዲዮ ጀምሮ አሁንም የብልጽግና የሚስማሙበት ነገር ቢኖር በአዲስ አበባ ጥያቄ ነው። አዲስ አበባ የኦሮሞ ነች የሚለውን ተስማምተው ፈርመውበታል። ከዛ ተነስተው ነው ይሄንን አዲስ አበባ የሁሉም ነች የሚለውን ኃይል በሙሉ በተለያየ ምክንያት ለማጥፋት የሚታገሉት ወይስ ምንድነው? ሎጂካሊ ለኔ ዶክተር አብይ የሚሉትን በአዲስ አበባ ላይ እስክንድር ስራ ላይ ሲያውለው ነው የማየው። ያንን ጥያቄያቸውን የሁሉም ነች የሚለውን ግን በተጨባጭ ደግሞ የምናየው በተለያየ ምክንያት ይሄንን የሚያስተጋቡትን ኃይሎች እያሳደዷቸው ነው። ምንድነው ምክንያቱ?
እኔ አንድ ነገር ምንስ እንዳለ ምክንያቱም ይሄ የመጀመሪያው ጥያቄ ጋር ይገናኛል። ጥሩ ጥያቄ ነው የጠየቀው የመጀመሪያ ጥያቄያችን። ምክንያቱም ይሄ አሁን ዊክነስ እዛ ሶሴ ላይ ዊክነስ ኦፍ ስቴት ስትራክቸር ያልኩት ላይ ትንሽ ሰፋርጌ እንትን ለማለት ሞክሬያለሁ፣ ዲስከስ ለማድረግ ሞክሬያለሁ። ይሄ ዊክነስ ኦፍ ስቴት ስትራክቸር ብቻ ሳይሆን ሸፍጥም አለ።
እነሱና ብዙ ጊዜ ብዙ ይሄ ነገር ያወያየናል። ዶክተር አብይ ስልጣን ከመጣ ወዲህ የተወሰኑ ሰዎች ኢንፋቹዌትድ የመሆን ነገር አለ፣ ሶናቱን ኩድ ቀና ነው ሬቶሪኩን ተመልከቱ የሚባል ነገር አለ። ክሪቲካል ሆነን የሱንና የአስተዳደሩን ክሪቲሳይዝ በመናረግበት ጊዜ ወይም አፕሬዛል ክሪቲካል አፕሬዛል ነው ስናደርግ ብዙ ሰዎች ቅሬታቸውን ያሰማሉ። ቅድም እንዳልኩት ህዝቡ ተከፋፍሏል በዚህ ጉዳይ ላይ። እውነቱን ለመናገር ግን ፍልክት እንናገር ካል የኦሮሞ ፖለቲከኞች ደብል ፌስድ ናቸው። በአማርኛ የሚናገሩትና በኦሮምኛ የሚናገሩት ሁለት የተለያየ ነገር። ይሄ በየቅርብ ጊዜ እየተከፋፈሉ ዶክተር አብይ የኦሮሞን ስብስብ ባለበት ቦታ ላይ የሚናገሩትን አስተርጉሜ ሰምቼዋለሁኝ እና ደግሞ በአማርኛ የሚናገሩት እውነቱን ለመናገር ይለያያል። እና አንዱ ቅድም የተጠየቀው ጥያቄ ምንድነው? ራሱ የመንግስት ፖለቲከኛ ከዶክተር አብይ ጀምሮ ፈታሽ ድረስ ለዚህ ለህዝብ ለኦሮሞ ህዝብ ወይም ደግሞ በተለይ ለቀሩ አካባቢ የተገቢ ያልሆነ ምልክት ነው የሚሰጧቸው። ተጨቁናቸዋል፣ ሰዓቱ የናንተ ነው፣ የኛ ጊዜ ነው። ያለፈው ጊዜ ሰምታችኋል መስቀል አደባባይ ላይ እንግዲህ የኦሮሞ ፕሬዚዳንት የተባለ የሪጅኑ የክልሉ ፕሬዚዳንት በኦሮምኛ የተናገረው ነገር የበደለንም ምንድነው እሱ አከርካሪውን ብለነው አሉ ምናምን አይነት ነገር ማነው በደየው እና አዲስ አበባ ነው ያከበርን ያምሩ እና እነቱን ለመናገር ኦሬዲ አንተ እንዳልከውን አቶ አመት በሬቶሪክም በፖሊሲ ደረጃ ከመንግስት ጀምሮ ታች ድረስ አዲስ አበባ የሚያናት የሚለው ነገርና ስሟን ለመደወቅ ቀድመ ዝግጅቱ በደንብ ተስማምቶበታል። ግን ፈጣን ስለሆነ ህዝቡን ላለማደናገጥ ብለው ነው እንጂ ጅምሩ ይሄው ነው በቃ። ግን አሁን ምንድነው ነው የቀሮ ኃይል ከመስመር በወጣ ሁኔታ ነው እንትን የገፋ የመጡ በማጥፋት ነው ሊቀርቡ የፈለጉት ወደ አዲስ አበባ። እነዚህኛዎቹ ግን ፖለቲከኞች ለስለስ ባለ ሁኔታ ቀስ ብሎ ሶፍት የሆነ ለውጥ ለማምጣት ነው ማለት አንቲ ኢትዮጵያ አዲስ አበባ የአዲስ አበባዎች ሳይሆን አዲስ አበባ የኦሮሞዎች ሊያረጓት። ለዚህም ነው አንድ እስክንድር እንትን የሆነባቸው ምንድነው ባት ፔን እንዳሳይ ፋኒ አደገኛ ምክንያቱም እውነቱን ነው። አዲስ አበባ አዲስ አበባዎች ናት። አዲስ አበባ ራሷን የቻለች ታሪክ ያላት ናት። ደግሞ እንደ ማንኛውም ከተማዎች እንደ ዋሽንግተን ዲሲ፣ ሌሎች ኒውዮርክም፣ ሌሎችም በዓለም ላይ ያሉ ሀገሮች በሷ መልክ የተቋቋመች ሀገር ናት። ምን አይነት ሪዲኩለስ የሆነ ነገር ነው አዲስ አበባ የኛ ናት ማለት። ይሄ ራሱ የኔ ኬንያ የሚባለው ነገር የበሽታ ነው። እና አንድ ሌላ ነገር ደግሞ ልናገር የምፈልገው ይህ አዲሱ ስርዓት የቀድሞውን ስርዓት እንዲሆን አዲሱ የሚበለው ትልቅ የቢሮክራሲ ችግር አለበት። በቢሮክራሲ ታች ያሉት የተሰገሰጉት በቢሮክራሲ ውስጥ እውቀት ያላቸው ሰዎች አይደሉም። ቢሮክራሲ የለንም፣ ስርዓት ያለ ቢሮክራሲ። ቴክኖክራሲ የለም፣ ሜሪቶክራሲ የለም። በሜሪት አይደለም እዛ ውስጥ የተሰገሰጉት በኢንፍራስትራክቸር እና ውሳኔ የሚወስኑት ውሳኔዎችን እጅግ የሚያሳፍሩ ናቸው። በቀደም ዕለት አንድ ምሳሌ ልስጣችሁ። በኢትዮጵያ ኤምባሲዎች በሙሉ ውጭ ባሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ምን ብሎ ደብዳቤ ያስተላልፋል? ለዲያስፖራ ለምንኖረው ለአጫሉ ቤተሰብ እርዳታ ሰብስቡ፣ ይሰብሰብ። እኛ ምን የምንሰበስበው እንግዲህ እዚህ በተለያየ ምክንያት በኮሮና የምንሰራ ኮሮና ጉዳይ ላይ እየተንቀሳቀስን ያለን የጤና ባለሙያዎች ማህበራቶች አሉ። ገንዘብ ሰብስቡ ብሎ መመሪያ ወጥቷል። እዛ ደብዳቤ ላይ ይሄ ደብዳቤ እዛ ደብዳቤ ላይ ለሞቱት ኢትዮጵያኖች ምንም ነገር የለም። ከ300 በላይ ይሆናል ደናክ ለሱ ቤተሰብ ምንድን ነው ምን እንደሆነ አላውቅም። የሱ ቤተሰብ ምን ችግር ላይ እንዳለ ኦፍኮርስ አንድ ሰው ሊረዳ ይችላል፣ 10 ሰው ሊረዳ ይችላል። ይህ እንዳለ ዲያስፖራ ያለው 1 ሚሊዮን ኢትዮጵያዊ ለአጫሉ ቤተሰብ ብዙ መመሪያ ይሆናል። እንግዲህ የሚያመለክተው ምንድን ነው? ሪት ብልግና የቢሮክራሲውን ኋላ ቀርነት ነው። እንዲሆን ፖለቲካ የሚመራው እኛ እየሰራን ያለ ነው ለገርድ ጉዳይ ነው ማለት ለአባይ ጉዳይ ነው ለኮሮና ቫይረስ ጉዳይ ነው። እነሱ ግን ለዚህ ቤተሰብ ይሰጥማል። ያ የሚያሳየው ምንድነው? የቢሮክራሲ አሁን ያልኩ ቴክኖክራሲ፣ ሜሪቶክራሲ። ሌላው አንድ ለዶክተር እንትና ወንድሙ ጊዜ ይሰጠዋል። ስታቲስቲክን በሚመለከት አንዱ የጀኖሳይድ ትልቁ ትልቁ ችግር ምንድን ነው? ክደት ነው። የክደት ነው ምን ከአስር ሰው ውስጥ አሁን ሄደን እንደሆን ዲኒያል የሚባላለ ፐርፔትሬተሮቹ ብዙ ጊዜ ይህንን ሊፈጽሙት ይክዳሉ። አሁን ስታቲስቲኩ ያን ያህል ሰው አልሞተም የሚል ነገር አለ። የሞተው ኦሮሞ ነው ብዙ 90-80%። በዚህ አሁን በቅርቡ ጊዜ በተካሄደው ጭፍጨፋ አብዛኛው የሞተብን ኦሮሞ ነው ይላሉ። እና እኔ ግን ብድናሁ ይሁን የስታቲስቲካል አርቲፋክት ነገር አለ። እነዚህ ሰዎች እንትናቸው ላይ ኦሮሞ ብለው ሊሆን ይችላል፣ አይዲ ካርዳቸው ላይ የስታቲስቲኩ ተንኮሉ ታያላችሁ። እነዚህ ሰዎች ግን የተገደሉት በአያታቸው በቅድመ አያታቸው
አማራነት አለባችሁ ወይ ክርስቲያን ናችሁ ተብሎ ነው። ይሄ አይነት ጨዋታ አለ። አሁን ከመንግስት የሚወጣውን ስታቲስቲክ ትመለከቱ ብዙ ዲኮንስትራክት የምናደርገው ነገር አለ። ለማሳፋት የሚወጡ ናቸው እና ዴብል ሲስተም ነጥብ ምንድነው? መንግስት ያለን ኢትዮጵያ ዴብል ሲስተም ነው። በትክክል አይገልጽም። ለዚህ ነው ለኢትዮጵያው እዛ ላለው የተለያየ ኢንፎርሜሽን የሚሰጡ አንዱ የኢትዮጵያንም ፋሲሊቴት ያደረገው ከመንግስት አካባቢ የሚወጡ የተዛቡ ኢንፎርሜሽኖች ናቸው። አሁን በዛ ጨዋታ መቀጠል ሳይችሉ ሲቀሩ ወደ ኃይል መጠቀም ገቡ። ይሄ ግን ጨዋታ ዛሬ አልነበረ መምጣት የነበረው። ደህና ቀድም ማውናቶ አመድ እንደጠየቀው ለምን ደግሞ early warning-ን ያልተነገረው ነው ከመንግስት ጋር የተገናኘው ነው። ክላስ እዛ ደግሞ በሎካል ደረጃ የተሾሙት ድሮ ኦፒዲና በአሁኑ ሰዓት ይሄ ምንድነው ኦኤልኤስ ተፈንትን እየሆኑ ነው የሚሰሩት። እዛ አካባቢ አስለያቸው እጅግ አስቸጋሪ ነው። አንዴ ኦፒዲ ይሆናል፣ ሌላ ጊዜ ደግሞ ለምሽት ላይ ደግሞ ኦኤልኤስ ይሆናል። እና ሎካል አካባቢ ያለው ሴኩሪቲ በጣም የተዛባ ነው። እጽፌም ላይ ገልጬዋለሁ። ሴኪሪቲ ዛም ያለው በሎካል አካባቢ ያሉት አስተማማኝ አይደሉም። ተሰባጥረው ከእንትኖቹ ጋር ከነዚህ ከቄሮ አጥፊዎቹ ጋር የተሰባጠሩ የተያዩ የተናበቡ እንዲሰሩ ይችላል። እና ጽሁፌ ላይ እንዳልኩት ይሄ ዊክነስ ኦፍ የሚባለው ዊክነስ ኦፍ ስቴት ስትራክቸርስ ነው የሚባለው። ከዛም አልፎ ደግሞ ሚቲጌቲንግ ፋክተሮች የሉም። ያንን ሊያሻሽል የሚደርስ ፈጥኖ የሚደርስ የለም በአቅራቢያው። እና ገና ለወደፊቱ ለከፍተኛ እልቂት እየተዘጋጀ ነው ለማለት ነው።
አመሰግናለሁ ዶክተር ወንድሙ ተራው የርሶ ነው። ከዛ በፊት ግን የቅድሙን ጥያቄ ጠየቀው ልጅ አሳሰተሃል አንዱን ጥያቄ ብሎኛል። ምንድነው የሚለው? እኔ ያልኩት በይፋ በአዲስ አበባ ውስጥ የኦሮሞ ዜግነት ቢሮ የሚባል በይፋ ከፍተው በርካታ ቢሮ ከፍተው እየተንቀሳቀሱ ነው። አዲስ አበባ የሁሉም ሆና ሳለ ለምን የአማራ የትግሬ ወዘተ ዜጎች ዜግነት ቢሮ የሚል የለም? ይሄ የሚያሳየው በቀስ ይያሉ። አሁን ዶክተር እንትናም ሲናገረው ለኔም ገርሞኛል። ተለሳልሶ በመጨረሻ ላይ ያችን የኦሮሚያ ለማድረግ ነው የሚል ነውና ይሄንንም ጨምረው ቅድም ያልኩት ለምን እንደው እነዚህ ምልክቶች ካሉ እስክንድር ይሄን ምልክት አውሮፓና አሜሪካ መጥቶ ሲናገር እዛም ሀገር ቤቱም ሰዎች ሲገደሉ ያዩ ለምን ይሄን እርምጃ አልወሰዱም? ይሄንን ያብራሩልን እስቲ ዶክተር ወንድሙ።
በኦሮምኛ አንድ ነገር ልናገር ሁሉም ይገባዋል። ከፈለክ ተረጉምልሃለሁ።
እሺ ነው ጌታ።
ከሳ ከሳ አዱሬን ቢኔንሳ የሚላ አንደር ማናቸውም ሁላቸውም ሁሉም አልኩ ሁሉም በአዲስ አበባ ኦሮሞ መሆን ለዚያ በጣም ነው የሚተማመኑበት። መንግስት ላይ ያለው ቀደም ፕሮፌሰር ቁጭ አድርጎታል። እንዲያው ለጊዜው አደባብሶ ለማለፍ ነው እንጂ ራሱ መንግስት ስልጣን ላይ ያለው አዲስ አበባን ኦሮሚያ ለማድረግ ታጥቆ የተነሳ ነው። ይሄ ነው አላማቸውም፣ አዲስ አበባን ኦሮሚያ ማድረግ ነው። ኦሮሞን ገናናነት ወደ ላይ ለማውጣት ነው። አንዱን አምባገነን ስንገላገል የኦሮሞ አምባገነን እንደገና ሊያመጡብን ነው። ግን ከሌላ በኩል ደግሞ እነሱንም የሚያጠፋ ኃይል አለ ተነስቶባቸዋል። እስላሚክ ኦሮሚያ የተባለው ሸርታቸውን እኮ አይተነዋል። እሱን ለብሰው ነው የሚሄዱት። ወንድሜ ለጠየቀው ጥያቄ ከሳ ዱሬን ቢኔንሳ ይመልስለታል። እኔ ከዛ በላይ መሄድም አልፈልግም። ሁሉም የሚሰሩት ለዚያ ነው፣ ለአዲስ አበባ ጉዳይ ነው። መንግስት ምልክቶቹ ካለ ለምን እርምጃ አልወሰደም ለሚባለው ፕሮፌሰር ገና አድርጎ መልሶታል። ገና አድርጎ ነው የመለሰው። መንግስት እኔም ደግሞ ቅድም ለማሳየት ሞክሬ ያለው መንግስት ራሱ ውስጡ ቡራቡሬ ነው። ቀና የሚያስቡ አሉ፣ ኦሮሚያን ለማግለል የሚያስቡ አሉ፣ ለኦሮሚያ ጥቅም የቆሙ አሉ። ሁሉም ነገር በፊት ሁሉም ነገር ወደ የትግራይ ነገር ነው፣ አሁን ደግሞ የኦሮሚያ ነገር ሊያረጉት ነው። እና ብልጽግና ሆኖ ለመሸፈን ተሞክሯል። ኦፒዲዮ እንዳለች ነው ያለችው። መቼ ዲዝማንትል ወይም ደግሞ መቼ ተበታተነ፣ መቼ እንደገና ዲዝማንትል ተደርጎ እንደገና መቼ መቼ ተንተን ሪኮንስትራክት ተደረገና ነው ያለውን በመደመር ነው ለመሄድ የተሞከረው። መደመር ፍልስፍናው እንዴት አርገህ ነው ጅብና ጥጃን አንድ ላይ የምደምረው? የማይሆን ነገር እኮ ነው፣ የማይሆን ነገር ነው። ወይ እልም ያለ እንደ ሳውዝ አፍሪካ ቁጭ ብለህ ፒስ ኤንድ ሪኮንሲሊየሽን ወይም ሰላምና እንትንን አድርጋ መግባባትን ሰላማዊ ሊጥሪ ጠርተ ማን ከማን ጋር ተጣላ ይላሉ። ይሄው እያየን ነው። የተወሰኑ ዘሮች ላይ ወጥተን ሌሎችን ዘሮች እናፋ የሚል አንድ እንትን እንዲያውም አይቻለሁ። እኔ አንድ ጽሑፍ በትልቁ ወጥቶ አይቻለሁ፣ ኦሮሚያ ከነፍጠኞች ጠርታለች የሚል ነፍጠኞች ከነፍጠኞች ነፍጠኛ ምን እንደሆነም አያውቁም። እና አዲስ አበባ በመጀመሪያ ደረጃ የማናት? ማን ነው የቆረቆረው? የማን ነበረች? ኦሮሞዎቹ ገፍተው መጥተው ከመውሰዳቸው በፊት ማን ነበረ እዛ ቦታ? ማን ነበረ ከግራኝ ወረራ በፊት? ማን ነበረ አዲስ አበባ አካባቢ? አዲስ አበባ እኮ ማለት ዛሬ አዲስ አበባ ትባል እንጂ በረራ ተብላ የፋሲለደስ ወይም ደግሞ የአጼ ዳዊት ከተማ ነበረች። ፋሲለደስ ያደጉት ተወልደው ያደጉት በረራ ያኔ የምትባለው ከተማ ውስጥ ነው። ስለዚህ እየገፉ እየገፉ ከያዙት ውስጥ በጤናቸው እያሉ ማባረር የጀመሩት አዲስ ትርክት ነው። ፖል ሄንዝ ቁጭ አርገውታል እዛ ጋር ወያኔን የረዱት እና ኦኤልኤፍን የረዱት እዚህ ያደረሱት ውስጡን ሚስጥሩን የሚያውቁት።
አመሰግናለሁ ዶክተር ወንድሙ። እንግዲህ አንድ 15 ደቂቃ ቀርቶኛል። አሁን እርሶም ሲያነሱት ለኔ በጣም ይገርመኝ ነበር ይሄ በረራ ፍሉ ምንድነው ፊንፊኔ ወዘተ ሚልክርክር ስሰማ ምንድነው ይሄ ሁሉ አስፈልጋግነቱ? አዲስ አበባ አሁን ሁሉንም እምስታስተናግድ ሀገር ነች፣ ሁሉም ለምበጋራ ይኖርባትም በየራሴን ጠይቅ ነበር። ለምንድነው አሁን ስለ በረራ ዲስከሽን የመጣው? አዲስ አበባ የማን ነበረች ብሎ ወደ 15ኛው ክፍለ ዘመን 10ኛው ወዘተ ምን አስፈልገ ማለት ገብቼ ነበር። ግን የሚያሳየው ምንድነው
ገባኝ
አቆ ገብቶኛል
የያዙት ብለው ነው
ገብቶኛል።
ኦሮሞ ሃፍበክ ወይም ደግሞ በደንብ ያልበሰሉ ምሁራን የሚነግሯቸው
ገብቶኛል። ይሄ ነው ችግሩም ያመጣው ይሄንን ነው።
ነው ደግሞ የተመሰረተችው አዲስ አበባ በነገስታቶች በጣይቱና በሚኒሊክ ነው። ፍንፍኔ እንኳን አማርኛ መሆኑን አያቁም። ፍንፍኔ የምትለው መሆኑን እንኳን አያቁም።
ገብቶኛል ዶክተር መኮንን። ወንድሙ እኔ ነው የተፈለግኩት ምንድነው ኦልዌይስ አንድ ሰው አንድ ቲዮሪ ሲያመጣ ያንን የሚያፈርስ ሌላ ፋክት ሊቀርብ ይችላል። ለዚህ ነው ብዬ ነው እኔ መጀመሪያ አልገባኝም ነበር። በረራ እያሉ ሲከራከሩ ምን ያስፈልጋል አዲስ አበባ ሁሉም ትኖርበት ል ነበር። ግን አሁን ይሄ ክርክር የተጀመረው ልክ እርሶ እንዳሉት የኔ ነች ውጡልኝ ማለት ሲጀመር እነዛ ደግሞ የለም የኔ ነው ማረጋገጫ አለኝ የሚለው በዛ በመምጣቱ ነው። ለማንኛውም አሁን ትልቁ ጥያቄ የአንድ ሚሊዮን ብሩ ጥያቄ አዲስ አበባ በዚሁ ከቀጠለና አሁን ፕሮፌሰር ግርማ እንዳሉት የአንደኛው ኃይል እያለሳለሱ አዲስ አበባን የዴሞግራፊውን በመቀየር የከተማዋን በዴሞግራፊውን ቀይሮ ከጥቂት ጊዜ በኋላ ምርጫ አድርጎ የኛ ነው በማስባል ያሰበ ነው እንዳሉት፣ ሌላው ደግሞ ግን በማይገባ መንገድ ባልታሰበ መንገድ በኃይል እነሱ ባልጠበቁት መንገድ ሲመጣ የነሱንም ፍላጎት ማሟላ ስለሆነ ችግሩ ስገብተዋል ነው ያሉት። እንዴት ነው የምናረገው? ኢትዮጵያዊው አዲስ አበባን የግሌ ነው የኔም ነው እንዲል ምንድነው መደረግ ያለበት? ምክንያቱም አዲስ አበባ የኦሮሚያ ነች። በሁለት በማንኛውም ታክቲክ በማንኛውም አሁን ያለው መንግስት በሚጠቀመው በለሰለሰው ታክቲክ ሆነ በዚህ አክራሪዎቹ በሚጠቀሙት በኃይሉም ሆነ አዲስ አበባ በእነሱ ቁጥጥር ስር ከሆነች ምንድነው ልክ እንደ ሻሸመኔ ልክ እንደ አሩሲ ልክ እንደ ሌላው አዲስ አበባ የኛ ነው ብትፈልን ውጡ ማለት ይመጣል ማለት ነው። ምክንያቱም በፖለቲካ ዓለም ላይ አይሆንንም ትተ ይሆናልን ጠርጥር ይባላል። ያልጠበቅናቸው ብዙ ነገሮች ደርሰዋል። ስለዚህ ምንድነው የምናደርገው ስለ አዲስ አበባ?
አዲስ አበባ የሁላችንም ናት። ይሄ መታወቅ አለበት። አዲስ አበባ ለቆላቸው የሚወጣ ሰው የለም። ይሄንን ቁርጣቸውን ማወቅ አለባቸው። አዲስ አበባ ማንኛውም ዋና ከተማ የተባለው ትላልቅ ከተማ ሜትሮፖሊተን የተባሉት ከተሞች በሞላ የአንድ ዘር ንብረት አይደሉም። በተለይ አዲስ አበባ በምንም አይነት አዲስ አበባ ውስጥ ብትወስ ዲሞግራፊውን ወደ ላይ ቢያወጡት ምን ቢሉት ሀቁ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካም ዋና ከተማ ናት። እባካቸው ወደ ኋላ አጎትቱን ነው የምንላቸው። እነዚህ በተለይ ስልጣን ላይ ያላችሁ ሰዎች ወደ ታች አጎትቱን። ምክንያቱም አዲስ አበባችን ኦሮሚያ የምትሆንበት ምክንያት የለም። በዘር የከፋፈለን ወያኔ እንኳን አዲስ አበባን ልዩ አድርጎ እንደ አንድ ክልል ነው የወሰዳት። ስለዚህ ያ መጠበቅ አለበት። ያ ካልሆነ ግን ብዙ መዘዝ ይመጣል። እስክንድርን ያሰሩት በሁለት ምክንያት ነው። አንዱ መናጆ ሊያረጉት ነው። ምክንያቱም የነሱን ኤክስትሪሚስት ይዘው ሲፈሩ ሲቸሩ ሲያሽቃብጡት ከርመው ወንድማችን ሲሉት ሀረር ላይ ለማ መገርሳ ያሉትን ሰምታቸዋል አይደል እንዴ? ነው የወንድማችንን እንትን አላነሳንም ነው ያሉት። እንዴው ፕሮፌሰር ቁጭ አርገዋል። በአማርኛ የሚናገሩትና በኦሮምኛ የሚናገሩት አንድ አይደለም። ያልከው ትክክል ነው። በደንብ የለማ መገርሳ ንግግር ሀረር ላይ ያኔ ሰው ሲገደል ያደረገውን ንግግር ስሙት። ለማስተርጎም ሞክሩት በሚያቆጥ ወንድማችንን እያለ ነው 86 ሰው ረግፎ። በኋላ ስናቃለን የኦሮሞን ጥያቄ አልመለስንም ነው ያለው። የኦሮሞን ጥያቄ አልመለስንም ሲል ምን ማለቱ ነው? አዲስ አበባን አልሰጠነውም ማለቱ ነው። ይሄ መታወቅ አለበት። የአዲስ አበባ ህዝብን እንትናን ቢሰ ስንድርን በምንም አይነት አንተ እንዳልከው አህመድ እንዳልከው በምንም አይነት እስክንድር ያጠፋው አንዳችም ነገር የለም። የአዲስ አበባ እነዚህ ዙሪያዎቹ ሁሉ የተረፉት መንግስት ደርሶለት አይደለም። መከላከያ ቁሞ ሲያስገድል አይተናል። ሻሸመኔ አርሲ ውስጥ ሲያስገድል ሰምተናል። ነገሩን ሁሉ አዲስ አበባንም ጆጋ መድ ያደርጓት ነበረ። የአዲስ አበባ ህዝብ በያዘው አቤቤ እንደተናገረችው ስለትም ይሁን ዱላም ይሁን ወጥቶ ነው መጀመሪያ ተጨፋጭፎ ያዳ ነው። ከዚያ እንጂ ባያ ባይሆን ኖሮ ራሳቸው ጠቅላይ ሚኒስትሩ ህይወት አደጋ ላይ ነበረ። መከላከያው በኋላ አይደል እንዲ አሁን የተነሳው? በፊትማ ይበሉ የሚል አይነት ነገር ነው ያደረገው። የአዲስ አበባ ሶሉሽንን አዲስ አበባ ለቀቅ አርጉ፣ ሌላም ቦታ ላይ አንድ ላይ ኑረናልና አንድ ላይ እንኑር፣ አሁንም በሰላም ይህንን ነፍጠኛ የምትሉትን ተው። አብዲሳ አጋ ነፍጠኛ ነው፣ ገረሱዱኬ ነፍጠኛ ነው፣ ያከማ ኬሎ ነፍጠኛ ነው፣ ጎበና ዳጬ ነፍጠኛ ነው። ኢትዮጵያን የመሰረቷት ከዚህ ከጎንደር ማነው ከመሳፍንት ዘፈን ዘመን ጀምሮ አዲሷን ኢትዮጵያ የመሰረቷት ኦሮሞዎች ናቸው። ደማቸውንና አጥንታቸውን ከስክሰው አድዋ ላይ ድል ለማቀዳጀት ያደረጉት ኦሮሞዎች ናቸው። አጥንታቸውን ደማቸውን እንትን ሰውተው ኢትዮጵያን ያቆዩት። ተው እናንተ ተው ታው ነው መላወኔ።
በጣም ጥሩ ዶክተር ወንድሙ። ፕሮፌሰር የመጨረሻው ተናጋሪ ይሆናሉ እና ይሄን ጥያቄ በተመለከተ ምንድነው መደረግ ያለበት? ዶክተር አብይ ስልጣን ላይ ናቸው። ዶክተር አብይም ፓርቲያቸው የሚለው አዲስ አበባ የኦሮሞ ነች የሚለውን በጋራ ፈርመዋል። ሁሉም ድርጅቶች የዶክተር አብይም ኦፒዲኦ ፈርመዋል። አሁንም የብልጽግና ፓርቲም ለምሳሌ የብልጽግና ፓርቲ የኦሮሞ ዋና ኃላፊ የሆኑት አቶ ተየደ እንዳይ ራሳቸው አዲስ አበባ የኦሮሞ ነች እያሉ ነው የሚከራከሩት። ስለዚህ ሁሉም የኦሮሞ ድርጅቶች በዚህ ይስማማሉ። ዶክተር አብይ ምናልባት የአቅም ማጣት እንደሆነና የኦሮሞ ኤክስትሪሚስቶች እየተጫኗቸው ከሆነ እንዴት መርዳት ይቻላል? በነገራችን ላይ በአሁኑ ጊዜ ዶክተር አብይ የእሳቸው መኖር ለዛ ሀገሪቱ እንደአይነ ችግር ባለበት ጊዜ ወሳኝ ነው የምንላለንና እንዴት አርጎሳቸው ወደ ህዝቡ ጥያቄ አዲስ አበባ የሁሉም ነጭ የምትለው የሚለው እንዲደግፉ እነ እስክንድር ላይ የሚደረገው ይሄ ሃራስመንት እንዲቆም ወደ ህዝቡ ሙሉ ለሙሉ ልክ የዛሬስ ስልጣን ላይ ሲመጡ እንደወደድናቸው በዛው እንዲቀጥሉ ለማድረግ ምን አይነት እርዳታ ያስፈልጋቸዋል ብላችሁ ታስባላችሁ? እርስዎ የመጨረሻው ነው።
ኦኬ እኔ ምንድነው ሁለት ሴናሪዮዎች አሉ አጠራጠር አድርጌ ነው። አንደኛው ሴናሪዮ ምንድነው ይሄ በአውሬያዊ ሆነ በጉልበት በብልግና እና በጭፍጨፋ የሚመጣው ኃይል ሁለት መንግስት አለ ብሏል ጀዋር መሐመድ እንደሚታወቀው። ያንን ሲናገር ኦሬዲ ምን ማለት እንደሆነ ሊገባን በቻለ ነበር በመንግስት ይየው ይሄን ነገር መንግስት ብየውና ምንድነው ጊዜ በፈጀ ቁጥር ምርጫ በዘገየ ቁጥር ምንድነው እነሱ እኮ ትግስት አጥተዋል እኮ እና የተወሰነ ትሪገሪንግ ፋክተርስ የሚሏቸው ነገሮች አሉ። እነሱን አመጣው አሁን ይሄን ሰው ገደሉት ይሄን ምስኪን ልጅ ሌላም ደግሞ ሊያረጉ ይችላሉ። ያ ማለት ምንድነው በግፊት ኢሞሽን የወጣቱን ኢሞሽን ተጠቅመው ወደ አዲስ አበባ ስትራክቸር መስጠር ነው ግርግር መስጠር ነው። አንዱ ሴናሪዮ ወስ ሴናሪዮ ባግራጅ ታይቶ ማይካውቅ ይሄ ነው እልቂት። ሁለተኛው ምንድነው ምንም ከዛ አይለይም ግን ሶፍት የሆነ ትራንዚሽን ነው። አሁን እኮ ችግሩ እኮ በአዲሱ መንግስት አሁን ያለው ከነዛኛው አጀንዳው ማለት ኤሰንሱ ልዩነት የለው አዲስ አበባን የኦሮማይዝ የማድረግ ነገር ነው። ኦልሬዲ ህዝብ ማያውቀው ሁኔታ ተስማሙበት ነገር ነው። ስንጥቅ እያለ ይወጣል ማለት አንዳንድ ጊዜ በተለያየ መልኩ እንሰማዋለን ግን ቀስ ብለዋለ ስለሰው ነው። ይሄኛው ምንድነው ቅድም እንዳለው ነው ዶክተር ወንድሙ በኦሮምኛ ድመት ምንድናት አይደል ድመት ለማዳናት ግን ውስጧ አውሬናት ነው። እና ይሄኛውን የድመት እናድርገው ያኛው የለየለት አውሬን በለው ራይት። እንግዲህ በአዲስ አበባ ጉዳይ ላይ ከቅርታ ጋር ያቺ አሁን እቺ የኦሮምኛዋን ትንጥቅስ በጣም ጥሩ ጥቅስ ናት። እና ያው የለየለት አውሬ አለ ግን ለማዳመት ነው ውስጡ ግን ደግሞ አውሬ አለ። እና ይሄን ሁለቱን ይሄን በአይነት እንትን ያስፈልጋል ሜታፎር እና ምንድነው እና ምንድነው የሚፈልጉት እነዚህ ለፍላሶቹ ህዝቡን። አሁን ብዙ ጊዜ አዲስ አበባ ውስጥ የሚሰማው ምንድነው ብዙ ሰዎች እየገቡ ነው ኦሮሞ ዲሰንት የኦሮሞ ተወላጆች እና አዲስ አበባ በሙሉ ተከባለች እና ውስጥም ብዙ የተለየ ዲሞግራፊ የተለወጠ ነው እና ምርጫ በሚካሄድበት ጊዜ ለማ የሚከራከሩበት ነው። በውስጥ ምርጫ በሚካሄድበት ጊዜ ያንን ለመገንዘብ ነው እንግዲህ ሰዓቱ ተቀጥታ አይደለ ዲሞክራቲክ በሆነ መልኩ ይሄ አዲስ አበባ አጀንዳ ሆኖ ይቀርባል። 1 year from now or 2 years from now አልተጠራጠሩ። ከዛ በኋላ የኦሮሞ ድምጽ በለጠ እና ኦሮሞ እቺ ከተማ አዲስ አበባ የኦሮሞ ፍራንች የሚለው ነገር የትን አይደለ የማይሆነው ተተን ምንድነው ያልከው ቀድማ ተዋመድ ግጥምና ነው ጥቅስ ይሆናል። አሁን ምንድነው ማድረግ ያለበት ነው በተቻለ መጠን ግን ዲሌማ ውስጥ ነው ያለነው። ያለውን መንግስት ከኢንተርናሽናል ኮሚኒቲ ጋር እየተባበርን ዓለም አቀፍ ድርጅቶችን እንዲገቡበት አድርገን ይሄ አዲስ አበባን ወደ ሌላ የማሸሸግ ነገር ህዝቡን ድምጽ ማሳጣ ቮይስ ለስ የማድረግ ነገር የትም አያደርሰንም። ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ እልቂት ነው እና ዋናው ያለውን መንግስት በዚህ በኩል የማጠናከር ነገር አንድ አማራጭ ምን ያህል ያ እንደሚያዘልቀን አላውቅም። አሊያ ግን አሁንም ቢሆን በእስክንድር አካባቢ የፖለቲካ እንቅስቃሴ ማድረጉ ተገቢ ነው የምለው። አዲስ አበባዎች በዛ አካባቢ ላይ መስራት የፖለቲካ ስራ መሰራት አለበት። ሌሎችም የሚያስፈልጉት ነገሮች ሁሉ ነው የምለው። ምንድናቸው ዲቴይል መደረግ ያለበት የሚለውን ለመዘርዘር ያስቸግረኛል። እንግዲህ በዛ ላይ ደግሞ እግዚአብሔር ይርዳል። አዲስ አበባ አዲስ አበባዎች ማለት የአዲስ አበባዎች ትሆናለች።
እጅግ በጣም አመሰግናለሁ። በጣም 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 ነው ማመሰግነው። ወደፊትም ደግሞ በቀጣዩ በዚህ አርስት ላይ እና በሌሎችም አርስቶች ላይ ውይይት እንደምናደርግ ባለሙ ተስፋ ነን። አድማጮቻችን ወደፊት የኢትዮጵያ ድምጽ ሬዲዮ በስዊድን የሚገኙ የተለያዩ ድርጅቶችን ለማቅረብ አሰባለሁ። በቅድሚያ የባልደራስንና የኢዘማን በቅርብ ጊዜ በተወሰኑ ሳምንታት ወራት ውስጥ አገናኝቶ ለማዋየት ፕላን አለው። የብልጽግና ፓርቲ ተወካኝ ነኝ የሚል ካለም ኮንታክት ቢያደርጉን እነሱንም ለማቅረብ ፍቃደኛ መሆናችንን በዚያ አጋጣሚ እንገልጻለን። እንግዲህ ለዛሬ የነበረን ከፕሮፌሰር ግርማና ከዶክተር ወንድሙ መኮንን ጋር የነበረን ውይይት ይሄን ይመስላል። አንዳንዴ ቃልስታችሁ ወንድሞቼ መልእክት ለአድማጮች የምታስተላልፉት ካለ አንዳንዴ ቃ ዶክተር ከርሶ ልጀምር። ዶክተር ወንድሙ
እሺ እና እንዲያው አንድ ነገር መነሳት ያለበትን ብዬ ላቁም። በመጀመሪያ ቄሮስ ሰላማዊ ትግል በጀመሩበት ጊዜ ጥያቄያቸው የአዲስ አበባ ገበሬዎችን ያፈናቀሉ ነው ብለው ነው እጆቻቸውን ወደ ላይ አድርገው በሰላማዊ መንገድ ሲታገሉ የነበሩት። በዚህ ነው በጣም በመበሳጨት የወንድሞቻችን ደም የኦሮሞ ደም ደማችን ነው በማለት ቄሮን ትግል ደግፈው አማራው ጎንደር ውስጥ የተነሱት እና አሁን ክንድ ስላገኙ ማን ነው ስንዝር ስላገኙ ወደ ክንድ መሄዳቸው በጣም የሚያሳዝን ነው። ያ አያዋጣንም፣ አብረን እንኑር ባካችሁን።
አመሰግናለሁ። ፕሮፌሰር የመጨረሻ
አንዴ ቆም ነው ምንድነው ህዝባችን በሙሉ ኢትዮጵያዊ ኤክስፔሪመንት የሚያምነው በአሁኑ ሰዓት በዚህ ሰኮንድ ላይ እና በመንውላይበት ሰዓት ላይ በስቃይ ውስጥ ያለ ነው፣ አንግዛይቲ ውስጥ ያለ ነው፣ መከራ ውስጥ ነው ያለው። ቋንቋም ሊያገኝ አልቻለም እና በተቻለ መጠን ከመቼውም ጊዜ ሲጠብቅ ግፊተና ደርሶባታል በታሪክ ውስጥ
ኦኬ
አሸንፋ ነው የደረሰችው እና በጥንካሬያችን ከመቼውም ጊዜ በት መሆናል። መተጋገዝ እና መተባበር አለብን። ተስፋ አንቁረጥ። ጸሎቱን ጠንካራ ይሆኑም በጸሎቱ እንዲተባበር ሌላው ደግሞ በጽሁፉም እና ከመቼውም ጊዜ የኢትዮጵያዊ ኃይል ሪሶርስ ሞቢላይዝ የምናደርግበት ሰዓት ነው እና የተለያዩ ድርጅቶችን ማቋቋም ያለብን ጊዜ ነው ላለ በውጭም በውስጥ።
በጣም አመሰግናለሁ። መልካም እሁድ እመኝላችኋለሁ። ወደፊት ሰፋ ያለ ውይይት ደግሞ እንቀጥላለን። ጤና ይስጥልኝ ወንድሞቼ።
አድማጮቻችን የዛሬ ፕሮግራማችን በተከታታላችሁ ሁኔታ ተጠናቋል። እስከ ሳምንት ወልካም ሳምንት።